ይህ በስቱቀል ከተማ የሚገኘው የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። ይህስተን አመቻችን ይህ የምታዳምጡት በስቱቀል ከተማ የሚገኘውን የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። የኢትዮጵያ ሬዲዮ ዘወትር እሁድ በኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም ሜጋሄርዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ጤና ይስጥልኝ የኢትዮጵያ ድምጽ ሬዲዮ ተከታታዮች ዘወትር እሁድ በቀጥታ ስርጭት የምናስተላልፈውን የሬዲዮ ፕሮግራም አሁን ጀምረናል። በሬዲዮም ፕሮግራማችን ላይ ዛሬ እንግዶች ይኖሩናል። የትረስት ፈንዱን በተመለከተ ዶክተር እንዳለ ከተፎ በቀጥታ የስልክ መስመራችን ላይ ገብተው ስለ አለው ሁኔታ ያስረዱናል። በመቀጠልም ባልደረባችን አህመድ ከኢትዮጵያ በቀጥታ በስልክ ግንኙነት እናደርጋለን የሚል ግምት አለ። መስመሩ ከተስተካከለልን
የስልክ ግንኙነት
አሁን በስልክ ነው ካዴ ባካል አይደለም
ቆንጆ ነው። ያው እንግዲህ የትረስት ፈንዱን በተመለከተ የተወሰነ ለአድማጮቻችን ግልጽ ለማድረግ ምንድነው እዚህ ስዊድን ሀገር ውስጥ ኢትዮጵያውያን በማስተባበር ወደ ተግባር ስራው ጠንክሮ መግባት ይቻል ዘንድ ለማቋቋም አንድ ቻፕተር ለማቋቋም እየሰራ ያለ ኮሚቴ አለ። ማህበረሰቡን ይሄ ሬዲዮ ከዚህ ቀደም የዛሬ 15 ቀን ጥሪ አድርጎ ተሰብስቦ ኮሚቴዎች መርጧልና
ከነዚህ 6 ኮሚቴዎች መሰለና
ሌላ ሰዎች የተወከሉ አሉ። በአካል መገናኘት አልቻሉም መምጣት አልቻሉም ግን በስልክ አግኝተናቸው ስላለው ሁኔታ አጠቃላይ ሁኔታ ለአድማጮቻችን መረጃ ያደርሱልናል ማለት ነው። እንግዲህ ያው ድንገት ስለትረስ ፈንዱ ስንል ግራ እንዳይገባው ሰው በኮሚቴ ደረጃ ይሄን ስራ ለመስራት ያሉ እንቅስቃሴዎች አሉና እሱን በደንብ አርገው ያብራሩልናል ማለት ነው።
አድክነ በመቀጠልም ያው ሳምንታይ ዜና አለን በግሩም ጌታ የሚቀርብ የጨዋታ ፕሮግራም ብሩክ በረከት ይዞልን ይቀርባል። እንግዲህ እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። ምንላችሁ በቴክኒኩ መብራቱ አለ።
በመሃል ግን ጣል ጣል የምናረጋቸው ዜናዎች አሉ። ስለዚህ
ዜና ምን አይነት ዜናዎች
እንግዲህ ኢትዮጵያ ውስጥ ዜና ጠፍቶ ያቃል።
ኢትዮጵያ ውስጥ ዜና ጠፍቶ ያገን በርግጥ ግን ያው በመሃል ይኖራል።
እስቲ እናንተም ከኛ ይራቁ ደግሞ ያልደረስናቸው መረጃዎች ጥቆማዎች ካላችሁ በስልክ ቁጥራችን
በ0819100 ላይ እየደወላችሁ እንደወትሮ አሳውቁን።
እንግዲህ ዛሬ ይሄን ሬዲዮ አህመድ ርቆናል ለሁለት
አው ጭራለ
ብርዱን ማልቻለሁ
ጭራለ ለካሜራ ነው የሚያደምቀው።
ባለፈው ሳምንት እንደውም ዝግጅት አልነበረንም። ያው ለምንድን ነው ዝግጅት ለአድማጮቻችን ይቅርታ መረጃ መስጠት መቻል አለብን። ብዙ ሰው ተጠብቆ ነበርና እየደወለ ለምንድን ነበር ዝግጅታችሁ ሬዲዮአችሁ የተቋረጠው ሚል ጥያቄዎች ያቀረቡ ነበርና ለምን ነበር ዝግጅት?
እንግዲህ ባለፈው ሳምንት አብዛኞቻችን ያው በስራ ላይ በመሆናችን ምክንያት ነው። አንዱ ሁለተኛ ነገር ቴክኒሻኖች አልነበሩም። አንተም በስራ እንትን ላይ ነበርክ መርሶም እንደዛው ሌሎቹ ባጋጣሚ ሆኖ በስራ በመያዛቸው ይመስለኛል ለፕሮግራሙ የተቋረጠው። ግን አድማጮቻችንን ይቅርታ እንጠይቃለን ምክንያቱም አስቀድመን ፕሮግራም ሳይኖረን በሚኖሩን ከዛ በፊት በሚኖሩን ፕሮግራሞች ላይ እንገልጽ ነበር። ይሄ ግን ድንገት የሆነ ነገር ስለሆነ ነው። አድማጮቻችንን ይቅርታ እንጠይቃለን።
ያው እንግዲህ ወደፊት እንደዚህ አይነት ክፍተቶች እንደማይፈጠሩ በዚህ አጋጣሚ ለአድማጮቻችን ማሳወቅ እንወዳለን። እንግዲህ ባሳለፍነው ሳምንት ያጣናቸው መረጃዎች ለእናንተ ማድረስ አስበን ያልተሳካለን በዚህ ሳምንት እንግዲህ በደንብ አድርገን እናደርሳለን። እስከ ዝግጅታችን ፍጻሜ
አብራችሁን ቆዩ። መጭም ቢሆን የቱን ፍቅር ቆነው ተገብገብ እንዳረገ ይገርማል። መጭም ቢሆን የቱን ፍቅር ቆነው ተገብገብ እንዳረገ ይገርማል። ወደዳችን ደበበቃደረ የማከረነገ ሚስሩ ሸሸገ ጀረሰሰነገ እኛው ተፈላጀ ጀረሰሰነገ እኛው ተፈላጀ
የኢትዮጵያ ድምጽ ሬዲዮ አድማጮች ይህ የሁድ ጨዋታ ፕሮግራማችን ነው። ከሁድ ጨዋታ ፕሮግራም ጋር አብራችሁን ቆዩ። መልካም ዕለተ ሰንበት። አቀብሪን መላኩ አላመረው ያው እንደምነግርሽ ደጋግሜ ሁሌ ለእውነተኛ ፍቅር እንድንሆን ምሳሌ ፈጣሪ አጣምሮናል አምናለሁ በግሌ ሲርበኝ ምግብ ነሽ ሳይሽ ጠግባለሁ ምን ድካም ቢያዝለኝ ባንቺ በረታለሁ በብርቱ ታምሜ ድኜብሽ አውቃለሁ አምናለሁ እስትንፋሴ ቆሞ ሞቼ እንኳን ብቀበር አንቺ ከረገጥሽው የመቃብሬን አፈር መነሳት አይቀርም ተአምር ተፈጥሮ እንዲኖር አውቃለሁ የመኖር እስትንፋስ በመኖርሽ ታስሮ አውቃለሁ እጅሽ ለኔ መድሃን አለው እንዲያውም ህይወቴ በእጅሽ ላይ ነው ያለው እናም እኔስ ሞት ልትቀብርኝ መጥተሽ አስክሬን አካሌን በእጅሽ ነካክተሽ ከሙታን ማህበር በፍቅር ለይተሽ ያስነሳሽኝ እንደሆን ባልጠበቅሽው መንገድ ታውቂያለሽ ህዝባችን መጠርጠርን ሲወድ መተት ነው ይሉሻል ምታት ነው ይሉሻል አስማተኛ ብለው ወግረው ይገድሉሻል ከሞት ካታይኝም እንዴት ትነሳለህ ብለሽ አታስቢ ከስጋ አይን ወጥተሽ ወደ መንፈስ ግቢ ሰው በስጋው እንጂ በነፍስ ስለማይሞት ታያሻለች ነፍሴ ስጋዬ ባለበት ስጋዬን ቀስቅሳ ታስነሳለች ድንገት ስለዚህ በቀብሬ እንዳትደርሽ ባክሽን እኔን አስነስተሽ እንዳላይ ሞትሽን ከሞት የሚያስነሳኝ ፍቅርሽ እንደሆነ የሚረዳ የለም ሁሉም የፍቅር አይኑ ስለተጨፈነ አውቃለሁ ታውቂያለሽ አምናለሁ ታምኛለሽ በዚህ በዘመንሽ በዚህ በዘመኔ በዚህ በሀገርሽ በዚህ በወገኔ ፍቅር እየጠፋ ጥል እየጨመረ የሰው ልብ ከእውነት ርቆ ስለኖረ የፍቅር ከፍታው የመዋደድ ኃይሉ ሰውን ከሞተበት ያስነሳዋል ቢሉ ሊያምኑ ይቅርና በሳቂ ሞታሉ እስኪ አስቢ ውዴ አሁን ፍቅር ቢኖር ህዝባችን በአንድነት በኖረበት አገር ከሰውነት ወርዶ ዘር ቀለም በመቁጠር የአንደኛው ጎሳ አንዱን በመጠርጠር ቂም በቀል አርግዞ ይከፋፈል ነበር ምን ታሪክ ምዕራፍ ተጣልቶ ቢፋታ ፍቅር የገባው ህዝብ አያጣም ይቅርታ ፍቅር የሚያውቅ ልብን የተሸከመ ሰው አይደለም ከፋፍሎ ጥሉን ሊያባብሰው በትውልድ መካከል ይቅርታን ባኖረ የፍቅርን ትንሣኤነት አምኖ በዘመረ የሀገሩን ተዩ በየቤተ እምነቱ የሚከፋፍለው ምዕመንን ከአባቱ ይህ ሁሉ ግርግር ይህ ሁሉ ጣጣ ፍቅርን ከሚያውቅ ልብ ነው እንዴ የመጣ አይገርምሽም ውዴ እስኪ ሁሉም ይቅር አባ እንኳን አያውቁትም የሚሰብኩትን ፍቅር እናም እባክሽ ፍቅሬ ሁለት አንድ ሆነን በኖርንበት ዘመን በጋራ ደስ ብሎን በጋራ እያመመን ከጾታዊነት ከፍ ባለ መተማመ የእውነት ስታፈቅሪኝ ስላየሁሽ ባይኔ የእውነት ሳፈቅርሽ ስለኖርኩኝ እኔ ከልብ በሆነ ቃል የምልሽን ስሚ እኔኑ ለመቅበር ለቅሶ ስትቆሚ በአስክሬኔ ዙሪያ በቆምሽበት ቅስፈት ፍቅርሽ መድሃን ሆኖኝ ተነስቼ ድንገት በአስማተኝነት ከሚገድሉሽ ወግረው ስሞት እንዳትመጪ የሞተ ስጋዬን ባለድር ቅበረው በፍቅር ትንሣኤነት የሚያምኑ ሁሉ ከሞት የሚያስነሳን እርሱን ይገድላሉ ከሞት የሚያስነሳን እርሱን ይገድላሉ።
Thank you. Thank you. እዛው ከኔ አጥራት አልወጣ።
አንድ ማኪያቶ በምዕራቡ ዓለም 3 ብር እስከ 4 ብር 5 ብር ሊሆን ይችላል። ዲያስፖራን ነው የምለምነው በቀን 1 ዶላር ከአንድ ማኪያቶ ላይ ለሀገራቸው እንዲሰጡ ነው። ትረስት ፈንድ አቋቁመን አካውንት በአሜሪካ ከፍተን ወይም በኢትዮጵያ ከፍተን እያንዳንዱ ዲያስፖራ ከቀን ማኪያቶ 1 ዶላር በቀን ከሰጠን በቀን 1 ሚሊዮን ዶላር እናገኛለን ማለት ነው። በወር 30 ሚሊዮን ዶላር አለን ማለት ነው። ይሄ በመንግስት በጀት አይገባም። የራሱ ቦርድ ይቋቋምለታል። በወር 30 ሚሊዮን ዶላር ከሆነ አዲስ ሶርስ ኢንካም ካገኘን በብዙ ቀበሌዎች ከከብት ጋር የደፈረሰ ውሃ የሚጠጡ እናቶች ንጹህ ውሃ ያገኛሉ ማለት ነው። በመድኃኒት ምክንያት በአምቡላንስ ምክንያት የሚሞቱ የሚወልዱ እናቶች እንዳይሞቱ ይሆናል ማለት ነው። ያ ትረስት ፈንድ ሲቋቋም የምንሰራው ልማት ከተለየ በኋላ የኢትዮጵያ ዲያስፖራ የሚል ስም ተሰጥቶት ለምሳሌ አጥሎ ለማየት ሃይ ስኩል ከሆነ ማስፋት የፈለጉት በአንድ ሚሊዮን ዶላር በኢትዮጵያ 30 ሚሊዮን ብር ገደማ ማለት ነው። አንድ ሃይ ስኩል ይሰራል። በየቀኑ አንዳንድ ዲያስፖራ ሃይ ስኩል ይሰራል ማለት ነው። በወር 30 በአመት አብዙት። በሁለት አመት የሃይ ስኩል ፍላጎታችንን ዲያስፖራው መለስ ይችላል። ራሱም እየሰራ ሀገሩን እየጠቀመ ይሄንን በማድረግ ዲያስፖራዎች ለአንድ አመት ለሁለት አመት እንዲሞክሩን እለምናቸዋለሁ። ላረጋግጥላቸውም ፈልገው አንዲት ሳንቲም ሳትወጥ ሳትጠፋ ላሰቡት አላማ በማዋል የኢትዮጵያን ለማኝነት ታሪክ ለመቀየር አንድ ግብአት ይሆናል። ይሄን ለማድረግ ብዙዎቹ ፍላጎት እንዳላቸው ጥርጥር የለኝም። ዲያስፖራ እንዳለን ገምተን በቀን 1 ዶላር ብንጠይቅም እስካሁን ማዋጣት የቻሉ 2800 አይበልጡም። በተግባር ያልተገለጠ ጩኸት ሀገርን ስለማይገነባ በማድረግ እንድንገልጠው በዚያው አጋጣሚ በትህትና አላሳስብ እፈልጋለሁ።
እንስተልን በድጋሚ አድማጮቻችን እንግዲህ ፕሮግራማችንን እንዴት አርፍዳችሁ እንዴት አደራችሁ ብለን ጀምረን እዚህ ላይ ደርሰናል። እስካሁን ባለፉት እንግዲህ ባሳለፍናቸው ፕሮግራሞቻችን እንግዲህ እሁድ መዝናኛን አድምጠናል። ከኢትዮጵያ ትረስት ፈንድ ቻፕተር ደግሞ በስዊድን ደረጃ ሊቋቋም ያሰበው ወይም እየተቋቋመ በሂደት ላይ ያለው ትረስት ፈንድ የላከውን ማጠር ያለች ደብዳቤ አድምጠናል። ያው ዋናው አላማው የኢትዮጵያ ትረስት ፈንድ እዚህ ሀገር በስዊድን ደረጃ ቻፕተሩን እንዲቋቋምበት የተፈለገበት ማላማ በአውሮፓ ደረጃ ያለው ተግባራዊ እንቅስቃሴ በተቀናጀ መልኩ መከተል የሚችልበት እድል ከመፍጠር አንጻር ሊሰጠው የሚችለው መፍትሄ ሰፊ ነው በሚል አላማ ነው። ይሄንንም በተመለከተ እንግዲህ ጊዜያዊ ኮሚቴ ተቋቁሟል። ከጊዜያዊ ኮሚቴዎች ጋር የምናረገው ውይይት ቀጥለን የምናረገው የሚሆነው እንግዲህ ስለ አለው ሂደትና በምን ሁኔታ እየተከደ እንዳለ ሰፋ ያለ መዘርዝር ለእናንተ አድማጮቻችን ያደርሱልናል ማለት ነው። ሆኖም ግን እንደመነሻ እንግዲህ ዶክተር አብይ በጥሪ ካደረጉ ኦልሞስት 7 ወር አካባቢ ገደማም የሆነው ዝግጅት ነው ወይም ጥሪ ነው። ይሄንን ተከትሎ እንግዲህ የተለያዩ ጥረቶችና ሂደቶች ሲደረጉ ቆይቶ ወደ ተግባር ስራ የተገባበት ሂደት አለ። በተግባር ምን ነው እንግዲህ በቀን በወር $30 ኤክስፔክት ነበር የተደረገው። እስካሁን በተግባር እየታየ ያለው 2.2 እና 2.5 ሚሊዮን ዶላር በላይ ያደገ አይደለም። አብዛኛው ሄር ዳታና እንቅስቃሴም ደግሞ በአውሮፓ በአሜሪካ ደረጃ የተወሰነበት ሁኔታ ነው ያለውና ይሄንን ሰፋ አድርጎ አውሮፓም ወደ ተለያዩ ሀገራትም በተግባሩ ሰፍቶና ጉልብቶ ቢሄድ ያለውን ግብ ከማሳካት አንጻር የሚኖረው ሚና ከፍተኛ ነው የሚለው እምነትና ሐሳቡ አለን። ይሄንንም ተግባራዊ ለማድረግ እንግዲህ የተጀመረው ሁኔታ አለ። እንግዳችንም ገብተውልናል አየር ላይ ነው ያሉት። እንግዲህ እጅግ በጣም አርገን ነው በእናንተ ስም ፈቃደኛ ስለሆኑ ቀድሚያ ማመስገን መወደው። ጤና ይስጥልኝ።
ጤና ይስጥልኝ።
ሬዲዮ አለች መሰለኝ ከኋላ ብንቀንሳት ለሁላችን መደማመጥ እንችላለን።
ሬዲዮን ልዝጋው?
ያው ባክዎትን።
እሺ አቤት።
እንግዲህ ዶክተር እንዳለ በመጀመሪያ እንግዲህ ጥሪያችን አክብረው በሰዓት በመገኘቱ በአድማጮች ስም እጅግ በጣም አርጌ ነው ማመሰግነው። ባለፈው ሳምንት ቀጠሮና ፕሮግራም ይዘን የነበረ ቢሆንም እንግዲህ በአንዳንድ ካቅም በላይ በሆኑ ችግሮች ያንን መፈጸም አልቻልንም። አስቀድመን ይቅርታ እንጠይቃለን። ባሳለፍነው 2 ሳምንት እንግዲህ የሬዲዮናችን ጥሪ አድርጎ ለማህበረሰቡ በርከት ያለ ማህበረሰብ በተገኘበት አጋጣሚ በአውሮፓ የመጀመሪያ ሊባል የሚችል እንግዲህ በስዊድን $1 ፕሮጀክቱን ወይም የኢትዮጵያ ትረስት ፈንድ ፕሮጀክት ያዘውን ለማስቀጠልና ተግባራዊ ለማድረግ ቻፕተር ለማቋቋም እንግዲህ ጊዜያዊ ኮሚቴ የተቋቋመበት እናንተም ደግሞ ለዛ ኮሚቴ ተጠሪ ሆናችሁበት ሂደት አለና እስቲ አጠቃላይ ስለዛ ሰፋ ያለ ማብራሪያ ለአድማጮቼ መረጃም እንዲሰጡልኝ ነው።
አዎ በጣም አመሰግናለሁ እድሉን ስለሰጣችሁኝ። እርግጥ ነው ይሄ በስዊድን ደረጃ ቻፕተር ለማቋቋም አስበናል። ይሄንን ለማቋቋም የታሰበው ቀደም ጠቅላይ ሚኒስትሩም አሁን ቀደም ከተላለፈው እንደሰማነው መሰብሰብ ያለ የሚገባውን ያህል እየተሰበሰበ አይደለም እርዳታውና ባለፈው ጃንዋሪ 27 በስዊድን ኢትዮጵያ ሬዲዮ ሰብሳቢነት በኢትዮጵያውያን ኮሚኒቲ ሎካል ስብሰባ ተካሂዶ ነበር እና የዛ ስብሰባ አላማው ምንድነው? ይሄንን ዘገምተኛ የሆነ የገንዘብ አሰባሰብ ሁኔታ መቀየር አለበት እና ህብረተሰቡ መነሳሳት አለበት። ህብረተሰቡ ደግሞ እንዲነሳሳ
ሄሎ ዶክተር እንዳለ አድማጮቻችን እንግዲህ ተመልሰን እንመጣለን። ቴክኒክ ተቋርጧል መሰለኝ ስልክ መገናኘት አልቻለም። እንግዲህ እሳቸውን መልሰን እስከምናገኝ ድረስ ያው በትዕግስት እንድትጠብቁን እላለሁ። Hello, Tenestling?
Tenestling, Taquarto Benno.
I can't get it, Taquarto Alma, name, and do a Bazugazita Pastel can have better master granny, Gristi, Lamanignum, Tamil Sometal, Cacom, the Betting Catalangri.
She, and January has about. ኢትዮጵያውያን ተሰባስበው ይሄንን እየተጓተተ ያለውን የገንዘብ አስተባባሪ ስልት መቀየር አለብን በሚል ኮሚቴ ተቋቋመ። ያ ኮሚቴ ምንድነው? በስዊድን የሚገኘውን ኢትዮጵያውያንን እና ትውልደ ኢትዮጵያውያንን ማግኘት በእንግዲህ ለማግኘት ምንድነው በኮሚኒቲዎች አሉ፣ የተለያዩ ኮሚቴዎች፣ የፖለቲካ ድርጅቶች አሉ፣ የእምነት ተቋማት አሉ። እነዚህን ሁሉ ሊያቀፍ የሚችል አገር አቀፍ ስዊድን አቀፍ የሆነ ትልቅ ኮሚቴ ተቋቁሞ ያ ኮሚቴ ስራ ዋና ስራው የሚሆነው ህዝቡን ማነሳሳት እንዲከፍል ማነሳሳትና ተከፍቶ ባለው አካውንት ገንዘብ እንዲያስገባ ለማድረግ ነው፣ እንዳይዘነጋ ለማነሳሳት ነው። እና ይሄንን ስራ እንዲሰራ 6 አባላት ያሉት ኮሚቴ ጊዜያዊ ኮሚቴ ተቋቁሟል። ለዚህ ኮሚቴ ስራ እንግዲህ ምንድነው ይሄንን ወደፊት የሚቋቋመውን ቻፕተር የዛን ቻፕተር መቋቋምና ያንን ቻፕተር ደግሞ የሚመራ ስራ አስኪያጅ እንዲቋቋም መርዳት ነው። እና ይሄ በጣም የተቀደሰ ተግባር ነው። በሀገራችን የመጣውን ለውጥ በጣም ሁላችንም ስንፈልገው የነበረና የምንፈልገው ነው። እና መፈለግ ብቻ በቂ አይደለም፣ በተግባር ማሳየት ያስፈልጋል። በተግባር ደግሞ ስንል ይሄንን የመሰለ $1 በዚህ $1 ማውጣት በቀን እስከዚህ ትልቅ መስዋዕትነት አይደለም። እና በዚህ ዙሪያ መሰባሰብ ያለብን ይመስለኛል ሁላችንም። ሌላው ደግሞ ምንድነው ከዚህም አልፈን በተለያዩ የሀገሪቱ የልማት እንቅስቃሴ ውስጥ የተለያየ ሙያ ያላቸው ኢትዮጵያውያን በሙያቸው በነፃ አገልግሎት የሚሰጡበት ሁኔታ የማዘጋጀት የማሰባሰብ የማደራጀት ስራ ይኖረዋል ማለት ነው። ያ የሚፈጠረው ቻፕተር እና በርካታ ስራዎች ይኖሩታል ማለት ነው ወደፊት። እና በጠቅላላ አላማው ይሄ ነው። ምንም የፖለቲካ ስራ አይደለም የሚሰራው፣ ንጹህ የሆነ የበጎ አድራጎት የእርዳታ ወገንን የመርዳት ስራ ነው የሚሰራው። ስለዚህ ማንኛውም ሰው ከዛች ሀገር የበቀለ ሁሉ በዚህ የተቀደሰ ተግባር እንዲሳተፍ ነው እንግዲህ ጥራችንን የምናቀርበው። ቀደም ማስታወቂያው ሲነበብ አፕሪል 20 ይሆናል ስብሰባው ነበር የተባለው፣ እዛ ቀደም ብለን ያደረግነው ነው። አሁን ስናየው ያ በዓላት ናቸው፣ የፈረንጆች የፋሲካ እንትን ነው። እና ምናልባት አበሾች ስራ ላይ ሊሆኑ ይችላሉ ብለን ሌላ ጊዜ ወደፊት እናስባለን። ስለዚህ ወደፊት አዲሱን ቀን እና ሰዓት እናሳውቃለን። ለጊዜው በዚህ ብንይዘው ጥሩ ይሆናል።
አይ መልካም አቶን ዶክተር እንዳለ ምናልባት እንደ ጥያቄ ከስቶኮልም ውጪ ያሉ በተለይ ስዊድን ሀገር ውስጥ በተለያዩ ከተማ ያሉትን የኢትዮጵያ ማህበራቶች ወይም ኢትዮጵያኖችን ተደራሽ ለማድረግ ያሰባችሁበት መንገድ አለ ወይ? እንደ ጊዜያዊ ኮሚቴ ይሄንንም ስታዩ ያያችሁበት መንገድና ሁኔታ አለ ወይ? አንደኛ። ሁለተኛ ከሌሎቹ በተለይ አሜሪካ አካባቢ ያሉት የዚህንን ጉዳይ ወይም የትረስ ፈንዱን ስራ በዋናነት እያሳለጡ ያሉ ሰዎች ጋር ያላችሁ የስራ መስተጋብር ምን ያክል ነው የሚለውንም ወይም በቅድ ደረጃ ያዛችሁት ካለ ለአድማጮቻችን ግልጽ ብታደርጉልን።
አዎ፣ አሁን ከስቶክሆልም ውጪ ያሉትን በተመለከተ ሀሳብ አለን ለመገናኘት አሉ፣ ኮሚኒቲዎች አሉ ከስቶክሆልም ውጪ። ለዚህም ነው የስዊድን ቻፕተር ያልነው፣ እነሱንም ጭምር ያቅፋል። እንገናኛቸዋለን ፈልገን አድራሻቸውን ፈልገን በሆነ መንገድ ለመገናኘት ሐሳብ አለን። ከስብሰባው ላይ ወደ ፊድባክ ከነ ስብሰባው ላይ እንዲገኙ እቅድ አለ። ከዋናው የዲያስፖራ ትረስት ፈንድ ጋር እኛ እንግዲህ ይሄ አዘጋጅ ኮሚቴ ነው፣ ጊዜያዊ ኮሚቴ ነው። ዋናው ኮሚቴ ሲቋቋም ወደፊት ግንኙነት መፍጠር ይኖርበታል፣ እርግጠኛ ነኝ ማድረግ ይገባዋል። አሁን ግን ማቀው ነገር ምንድነው፣ የኢትዮጵያ ሬዲዮ በስዊድን ከነ ፕሮፌሰር አልማርያም ጋር የቃለ መጠይቅ እንደዚህ አድርጓል ከዚህ በፊት አህመድ እና ይሄን በመሰለ የመሰለ ንግግር አለ። ግን እንግዲህ ወደፊት ደግሞ በኮሚቴ በማህበር የስዊድን ቻፕተር ገንዘብ አሰባሳቢው እንትን የኤዲቲኤፍ የስዊድን ቻፕተር ከተቋቋመ በኋላ ቅርጽ ከያዘ በኋላ ያ ኮንታክቱን ይፈጥራል ማለት ነው እንግዲህ። እና አሁን በፕሮሰስ ላይ ስላለን ምንም ነገር ማለት አይቻልም።
አይ እንግዲህ በጣም ጥሩ። ያው ቀኗን በድጋሚ ለአድማጮቻችን እናድርስና እንግዲህ ያለን ፕሮግራም እንተላለፈ ሲል አድማጮቻችን ቀኑን በቀጣይነት ተያዘበትን ቀን ቦታና ሰዓቱን ቢያይገልጹልን በድጋሚ ምናልባት መረጃ ያመለጣቸው ሰዎችም ያንን ማግኘት ይችላሉ።
ቀን ቦታና ሰዓቱን በሚቀጥለው ሳምንት እንደምትፈቅዱልን ተስፋ እናደርግ ጊዜ እንደምትሰጡን ተስፋ እናደርጋለን። በሚቀጥለው ሳምንት እናሳውቃለን። ለጊዜው በዚህ ብናልፈው ጥሩ ነው። ምክንያቱም አሁን ቅድም የተባለው አፕሪል 20 የተባለው እሱን ሰርዘነዋል።
ኦኬ በጣም ጥሩ። እንግዲህ ዶክተር እንዳለ ሌላም እንግዳ አለኝ መሰለኝ።
እሺ እሺ
እሺ ቻቸውም ላስገባ። ሄሎ ተነስተልኝ።
ሄሎ ተነስተልኝ። እንዳለ ባላለው ነገሩ አዲስ ሐሳብ ለማቅረብ ሳይሆን አሁን ዶክተር እንዳለ የተናገሩትን ለማጠናከር ነው። ግልጽ መሆን ያለባቸው የኮሚቴው አባል ስለሆንኩ ነው እነንትን ያሰርኩት።
በጣም ጥሩ ይቀጥሉ።
እንትኖች በደንብ ግልጽ መሆን ያለበት ምንድን ነው? ይሄ ኮሚቴ አሁን የተቋቋመው ኮሚቴ ጊዜያዊ ነው። ጊዜያዊነቱም ለተወሰነ አፕሪል መጨረሻ ድረስ ብቻ ነው። አላማውም የቻፕተር እንዲቋቋም መስራት ብቻ ነው። ከዚህ የበለጠ ሌላ እንትን የለውም። ከዛ በኋላ የሚቋቋመው ደግሞ አላማው ምንድን ነው? እንግዲህ እዚህ በስብሰባ ላይ ሰው የተወያየው ገንዘቡን ለመሰብሰብ አይደለም፣ ሰው እንዲከፍል ለማሳሰብ ለመክፈል ለማነቃቃት ሰው እንዲከፍል። ከዛ አንዳንድ የአከፋፈል ቴክኒክ ችግሮች ቢኖሩ በዛ ላይ ለመረዳዳት። ከዛ በኋላ እንግዲህ ቅድም ዶክተር እንዳለ እንደተናገረው ደግሞ የሌሎቹ በሙያቸው በምን የሚሰሩበት ሌላ አላማ ሊኖር ይችላል። ይሄ በግልጽ እንትን መታወቅ አለበት። ይሄ ኮሚቴ ገንዘቡን ለመሰብሰብ እንትንም እንዳልሆነ በደንብ መታወቅ አለበት። ይሄ ኮሚቴ ሳይሆን የሚቀጥለው ኮሚቴም ገንዘብ አይሰበስብም። ገንዘብ የሚሰበስብበት በአንድ መንገድ ብቻ ነው። ሌላው ደግሞ ብዙ ጊዜ የምንለው ምንድን ነው፣ ገንዘብ ስንሰበስብ አንድ ዶላር በቀን ትንሽ ነች ነው የምንለው? አይደለም። ማን እንደሆነ ነው። ለአንዳንዱ በጣም ትልቅ ነው፣ ለአንዳንዱ ደግሞ ትንሽ ነው። አንድ ዶላር መነሻው ነው እንጂ መጨረሻውም እንትኑም አይደለም። እና ዋናው እኛ ማሰብ ያለብን ምንድን ነው፣ ድሮ የምንከፍል ነበር ገንዘብ። የምንከፍለው ግን ለታሰረ ሰው፣ ለተጎዳ ሰው ሰላማዊ ሰልፍ ለመውጣት መንግስትን ለመቃወም ነበር። ዛሬ ደግሞ አትሊስት በተገኘ ሁኔታ ላይ ያን ተጠቅሞ ህዝባችንን የመርዳት አንድ መንገድ ተከፈተልን። እኔ በበኩሌ ፐርሰናሊ ደስ ያለኝ ምንድን ነው፣ እዛ ውስጥ በመሳተፌ ነው መቻሌ ነው። እና እንደዛ የሚያስቡ ብዙ ስላሉ እንደዚህ አይነቶቹ እንድንገናኝና ልክ አሁን ገና አዲስ ሜትር ስለመጣ ኢትዮጵያ እንደነሳችው አንገዘብ አዋጥ አይደለም ነው በጣም እናዋጣለን ገንዘብ ብቻ አይደለም ስራቸው ሰው ሰላማዊ ሰልፍ የሚሄዱ አሉ። እስር ቤት ያለ ዘመዶቻቸውን እዚህ ቁጭ ብለው በገንዘብ የሚረዱ አሉ። አሁን ግን ያ ሌላ ሁኔታ ስለመጣ በጣም ጠቃሚ የሆነ ሁኔታ ስለመጣ እዛ እንድሳተፍ ለማሳሰብ እና እንደዚህ አይነቶቹን እንትኖች ለመወያየትም መንገድ ለመክፈት መሰባሰብ ማስፈለጉ ነው ለእኔ እያንዳንዱ ኢትዮጵያዊ ወይ ደግሞ ትውልደ ኢትዮጵያዊ ማሰብ ያለበት። ሌላው በጣም ኢምፖርታንት ጥያቄ ቀደመ የተጠየቀው ነገር ነው። ስቶክሆልም ይሄ ለስቶክሆልም ብቻ አይደለም ጠቅላላ ስዊድን ውስጥ ላለው ነው። ሬዲዮም እንደሚገባኝ ከሆነ ብዙ ቦታ በኢንተርኔት ስለሚታይ እያንዳንዱ ኢትዮጵያዊ ወይም ደግሞ ትውልድ ኢትዮጵያዊ በዚህ ውስጥ ለመሳተፍ የሚፈልገው ስልክም ተሰራጭተዋል ይሰራጫል ኮንታክት አድርጎ መሰባሰብ ነው። የስቶክሆልም እንትን ብቻ አይደለም እና ይህንሉ ለማጠናከር ነው። አመሰግናለሁ።
በጣም ጥሩ። እንግዲህ ያው ይህም የኢትዮጵያ ድምጽ ሬዲዮም እንግዲህ ይህንን አላማ አድርጎ እናንተም ወደፊት መታችሁ ይህን ስራ አግዛችሁ ተግባራዊ እንዲሆን የታሰበበትም ትልቁ አላማ የተቀደሰ ተግባር ነው። ሁላችንም ከዚህ ቀደም የነበረውን አምባገነን ስርዓት ያልተገቡ ስርዓቶች አስከፊ ሁኔታዎችን ኢትዮጵያ ውስጥ እንዲቀየር የቆመው ማህበረሰብ በተቀየረ የተመቻቸ ድል ባለበት ሁኔታ ደግሞ መገንባት አያቅተንም መገንባትም አለብን በሚል እምነት እናንተን ይዞ ወደፊት ተጉዞ ማህበረሰቡም የመረጃ ክፍተትም የአንዳንድ የቴክኒክ ውቀት ችግሮችም ካሉ እነሱንም በማገዝ ይህንን ተግባር አትሊስት በስዊድን ደረጃ እንደ ሀገር በአውሮፓ ደረጃ እንደ ምሳሌ መስራት የምንችልበት እድሎች መፍጠር እንችላለን የሚል እምነት ነው። እንግዲህ ሁለታችሁም ፈቃደኛ ሆናችሁ ይሰጡታለሁ እድል ያው ፈቃደኛ ስለሆናችሁ እጅግ በጣም አመሰግናለሁ ለማለት ነው። ዶክተር እንዳለ እንግዲህ መጨምሩት ሀሳብ አለ ሁለታችሁንም አንዳንድ የምትጨምሩት ሀሳብ እድል ካለ ልስጧችሁና ብንጨርስ።
ሁለት ነገሮችን አንደኛ ያው ተነስተዋል በኢትዮጵያ ኮሚኒቲ ሎካል ፈቃደኛ የሆኑ ሰዎች አሉ። ለምሳሌ መክፈል እየፈለጉ ግን አከፋፈሉን ያላወቁ እዛ ሄደው እርዳታ ማግኘት ይችላሉ። ቀኑን እና ሰዓት እናሳውቃለን ወደፊት እና ፈቃደኛ ሰዎች አሉ የሚረዱ በኮምፒውተር አከፋፈሉን ማሳየት የሚችሉ አሉ። አንድ ይሄ ነው። ሌላው ደግሞ ማንኛውንም ጥያቄ በተመለከተ ይሄንንም አከፋፈሉንም ጭምር በተመለከተ የጊዜያዊ ኮሚቴ አባላት ማሳወቁ ጥሩ ይመስለኛል። ለጊዜው እዚህ የለችም መቅደስ ወርቁ አለች። በአቶ በላይ ጠና አቶ እንዳለባ ግዝራ ሁን የተናገረው ኤልሳ ተፈራ አለች እና እስማኤል አሁን ለጊዜው የለም እስማኤል በሽር እነዚህ ነን እንግዲህ ለጊዜው ኮሚቴ ውስጥ ያለ ነው እና ከነዚህ ማንኛውንም ኮንታክት አድርጎ ተጨማሪ መረጃ ማግኘት ይቻላል ለማለት ነው። እግዚአብሔር ይስጥልኝ።
አይ እውነት ነው። እንግዲህ በቀጣይነትም ስቱዲያችን ድረስ ጋብዘናችሁ ሰፊ ያለ ሰፋ ያለ ማብራሪያ ሁላችሁም እንደምትሰጡን ባለሙሉ ተስፋ ነን። አቶ እንዳለ እሶ ጋር ልምጣ።
በጣም ጥሩ። እኔ ለመናገር ያሰብኩትን አንተ ተናገርክልኝ። ዋናው የሬዲዮ ላይ ሬዲዮ ስርጭት አንድ ትልቁ ሀሳቡንም አብልቆ እንትን ያደረገውም በሬዲዮ አካባቢ ያሉ እንትኖች ናቸው፣ ሀይሎች ናቸው። እና በየሳምንቱ በዚህ ላይ አጠር ያለ ዋናው ማስታወስ ነው ሰውን። ስለዚህ እንደዚህ አይነት ፕሮግራም ይዞ ዋትሳፕ ማቅረብ ነው እና ጥሩ በዚህ አይነት እንትን ብንሰራ ጥሩ የሚሄድ ይመስለኛል። ጥሬው ነው ብጨምርበት ያው የተነገረው ነው ማላልሽ የምናገረው።
እጅግ በጣም አርጌ ነው ማመሰግነው። እንግዲህ ቀደም እንዳልኩት በቀጣይም እንግዲህ ስቱዲያችን ድረስ ሁላችንም ሰብሰብ ብለን የጋራ ውይይት እንዴት በተሻለ መልኩ መፈጸም እንችላለን የሚለውንም ይሄ ያው የአንድ ጀንበር ስራ አይደለም። በቀጣይነት ሀገር ባንድ ጀንበር የሚያወሩን ባንድ ጀንበር አልተሰራችም እንደሚባለው በጊዜ ሂደት ማህበረሰቡም ትልቅ የሆነ የአዌርነስ ስራ መሰራት አለበት ብለን እናምናለን። ይሄን ደግሞ እናንተ አይነት አትልልቅ አቅም ያለው ሰው አንድ ላይ ሆኖ ተረባርቦ ሲሰራው ነው ውጤት የሚኖረው የሚያምረውና በዛ ደረጃ እንሰራለን። ያሉትን መረጃዎችም ለአድማጮቻችን እንግዲህ በጊዜ ሂደት በቀጣይ ፕሮግራሞቻችን የምንሰራበት ነው የሚሆነው። እንግዲህ እንግዶቼ እጅግ በጣም አርጌ በአድማጮቼ ስም እጅግ በጣም አርጌ በድጋሚ ማመስገን ወዳለሁ። እንግዲህ እዚህ ላይ ጨርሰናል። አድማጮቻችን በቀጣይ ፕሮግራማችን እንግዲህ እንቀጥላለን። እንግዶቻችን እንሸኛለን ማለት ነው። መልካም ቆይታ
ይሁን። መልካም እሺ። እሺ እና መሰግናለን በጣም።
እሺ ቻው። እንግዲህ አድማጮቻችን በዚህ ባነሳ ነው ሐሳብ ዙሪያ ላይ ያላችሁ ማስተያየት እናንተም የግል ስሜትም ካለ በስልክ ቁጥራችን 0819100 እየደወላችሁ ሐሳብ አስተያየታችሁን ብትለግሱን እጅግ በጣም አርገን ደስተኛ የምንሆንበት ሁኔታ ነው። በዚህ ሁኔታ ቢቀጥል በዚህ ሁኔታ ብታረጉት ቢለውም ጉዳይ እጅግ በጣም መሰረታዊ ነገር ነውና አንድ ሀገር ስትገነባ እናንተም ማስተዋጽኦ ያስፈልጋልና በዚህ ደረጃ ደግሞ በስዊድን ያለ ነው በተለይ ሬዲዮናችን ዛሬ ላይ ያደመጣችሁ ያላችሁ ሰዎች ደውላችሁ የግላስና አስተያየትና ስሜታችሁን ብትገልጹ እጅግ በጣም መልካም ይሆናል ብለን እናስባለን። ፕሮግራማችን ፍጻሜ ድረስ ያው በስልክ ቁጥራችን ደውሉልን መልእክታችን ነው። ዘውዱ ተጨማሪ ሐሳብ አለ መሰለኝ?
አይ ተጨማሪ ሐሳብ የለኝም ሁሉም ተገልጿል። እና ወደ ቀጣይ ፕሮግራም እንሄዳለን።
አርማጮቻችን እንግዲህ የዜና መዳረሻ ሰዓት መዳረሻችን ላይ ነው ያለነው። እንግዲህ በመሃል የተለያዩ ስልኮችንም ካርማጮቻችን እያስተናገድን ያለነው። በተለይ ደግሞ እንዴት መክፈል ይችላልው የሚል ጥያቄዎች መጥተዋል። እሱም እንግዲህ ለጊዜው ባለው መንገድ የድረገጽ የተዘጋጀ ድረገጽ አለ www.ethiotrustfund.org የሚል አለ። እዛ ላይ ገብተው ethiotrustfund.org የሚለው ላይ ዶኔት የሚለውን በመጫን የሚፈልጉትን ያክል ወይም ያቀዱትን ያክል ዶኔሽን ማድረግ ይችላሉ። ቀጣይ ስቴፖቹ ቴክኒካል ጉዳዮችን እንግዲህ የቴክኒክ ባለሙያዎችን ጋብዘን በሰፊው የምንሄድበት ጉዳይ ነው የሚሆነው። ከዛ በተጨማሪ ሌላ አድማጫችንም ደውለው እጅግ በጣም የሚገርም ሀሳብ ሰጥተውናል። እሱ ምንድን ነው? እኔ ኦልሞስት ጡረታ ላይ ያለው ሰው ነኝና በህይወት ሳልፍ እንኳን ጡረታዬ ባንክ ቤት ውስጥም ያጠራቀምኩት ገንዘብ ለዚህ ሐሳብ እንዲውልኝ ፈልጋለሁና እንዴት ማድረግ እችላለሁ የሚል ሐሳብ አቀርባለሁ። ጡረታቸውም እኔ ባልፍም አገሬ መጠቀም አለባት እኔ ከደከምኩትና በሚሉ ሐሳባቸውን ሰጥቷል። እንግዲህ በቀጣይ ሂደት ውስጥ ይሄን እንዴት ተግባራዊ እናረጋግበት እድልና ሁኔታዎች አሉ። አብረን መንሰራበት ሂደት ነው ያለውና ብዙ ሰው እጅግ በጣም የሚደንቅ ያልተያላሰብነውን ለስራ መነሳሳትን የሚፈጥር ሐሳቦች የሰጠነው። ሌሎችም አድማጮች እየደወሉ ቀና ሐሳብ ነው ለተግባሩ ከፊት እንቆማለን የሚል ሐሳብ ሰጥተውናል። አሁን ደግሞ ዜና ሰዓታችን ደርሷል። ወደ ዜና እናልፋለን። ከዛ ተመልሰን ደግሞ አህመድ አለ አህመድን አግኝተን አገር ቤት ያለው ሙቀት እስቲ ለእናንተም በሚመች መልኩ ለማቅረብ እንሞክራለን። አሁን ወደ ዜና እናልፋለን። አብራችሁን ቆዩ።
እንደምን አረፈዳችሁ አድማጮች። ከረፈዱ 11 ሰዓት ሆኗል። ከኢትዮጵያ ድምጽ ሬዲዮ ሳምንቱ አባይ ዜናዎች ቀጥለው ይሰማሉ። በሽብር ወንጀል ተፈርጀው ታስረው በነበሩ የኦነግና የአርበኞች ግንቦት ሰባት አባላት ላይ ሽንት በመሽናት ጥፍር በመንቀልና በሌሎችም ዘግናኝ የተባሉ ወንጀል ድርጊቶች ተጠርጥራ የታሰረችው የፌዴራል ፖሊስ ወንጀል ምርመራ የቀድሞ አባል ዋና ሳጅን ቴነሽ አረፋ አይኔ 11 ክሶች እንደተመሰረቱበት ተገለጸ። ተከሳሿ በተለምዶ ማዕከላዊ ይባል የነበረውና በቅርቡ በተዘገበው የፌዴራል ፖሊስ ወንጀል ምርመራ ቢሮ የምርመራ ቡድን መሪ ሆና ስትሰራ ካልተያዙ ግብረ አበሮቿ ጋር በመሆን በሽብር ተግባር ወንጀል ተፈረጀው በታሰሩ ዜጎች ላይ ፈጽማቸዋለች የተባለችውን የወንጀል ድርጊት የፌዴራል አቃቤ ሕግ ለፌዴራል ከፍተኛ ፍርድ ቤት ያቀረበው ክስ ያስረዳል። ተከሳሿ ተመስገን ጸጋዬ፣ ወርቁ ፈረደ፣ ዘመነ ምረት፣ ሀብታሙ ሚልኬሳ፣ ዳንኤል እንየው፣ ጌትነት አማራ፣ እንሙት ተምሩ፣ ሽመልስ አድማሴና ሌሎች ተጠርጥረው የታሰሩ ግለሰቦች ላይ የመመርመር ስልጣን ሳይኖራት ሌሊት በመጥራት ማሰቃየቷን፣ በሐሰት የእምነት ቃል እንዲሰጡና ሳያነቡ እንዲፈርሙ፣ ያልተያዘ ኤግዚቢት ላይ እንድትፈርም ስታስገድድና ስታስፈርም እንደነበር ክሱ ይገልጻል። ተጠርጣሪዎቹ ምንም አይነት ድርጊት እንዳልፈጸሙ ምላሽ ሲሰጧት በማስመሪያ ፊታቸውን እንደመታቻቸው፣ በአፍንጫቸው እስክሪብቶ በማስገባትና ለረጅም ጊዜ እጃቸውን አስራ በማንጠልጠልና ራቁታቸውን በጠባብ ክፍል ውስጥ አስቀምጣቸው እንደነበር በክሱ ተገልጿል። ጺማቸውንና የብብታቸውን ጸጉር ፒንሳ በሚመስል ነገር በመንቀር ራሳቸውን ስተው ሲወድቁ ውሃ በመድፋትና ገና አፍ ላይ ሸነባለሁ በማለት ጀርባቸው ላይ ሽንቷን መሽናቷን ከፍተኛ የሆነ ሰብአዊ መብት ጥሰት መፈጸሟን ክሱ ያብራራል። የአርበኞች ግንቦት ሰባት አባልን ብለው እንዲያምኑ ሱሪያቸውን በማስወለቅና የውስጥ ሱሪያቸውን በአፋቸው ውስጥ በመጠቅጠቅ ብልታቸውን በማስመሪያ ትመታቸው እንደነበርም ተዘግቧል። ተጠርጣሪዎቹን ከባድ ስፖርት በማሰራትና በመደብደብ እንዲሁም ሁለት እጆቻቸውን በካቴና በማሰር በግንብ ላይ በተሰካ ብረት ላይ በማንጠልጠልና በኤሌክትሪክ ገመድ በመግረፍ ቃላቸውን እንደተቀበለች ከክሱ የተገኘው መረጃ ያስረዳል። በኢትዮጵያ ውጭ ጉዳይ ሚኒስቴር የሱዳን ዴስክ ከፍተኛ ኤክስፐርት የሆኑት አቶ አንዳርጉ እያሱ በርሄ ራሳቸውን ከህወሀት አባልነት ማግለላቸውን አስታውቀዋል። የራያ አካባቢ ተወላጅና የህወሀት አባል የሆኑት አቶ አንዳርጉ እያሱ ህወሀት በራያ ህዝብ ላይ የሚፈጽመው የሰብአዊ ድርጊት ራሳቸውን ከህወሀት አባልነት ለማግለት ምክንያት እንደሆናቸው ገልጸዋል። ህዝባዊ ወያነ ሓርነት ትግራይ ህወሀት ከለውጡ ጋር ከመተባበር ይልቅ ለውጡን ለመቀልበስ የሚያደርገውን እንቅስቃሴ እየተመለከቱ ከዚህ ድርጅት ጋር መቀጠል ስህተት ብቻ ሳይሆን ወንጀልም ነው ጭምር ብለዋል። በኢትዮጵያ ውጭ ጉዳይ ሚኒስቴር የሱዳን ዴስክ ከፍተኛ ኤክስፐርት የሆኑት አቶ አንዳርግ እያሱ በርሄ ከህወሀት አባልነት ራሳቸውን ከማግለል ባሻገር ለራያ ህዝብ መብት በሚደረገው ትግል ውስጥ የራሳቸውን አስተዋጽኦ እንደሚያደርጉም አስታውቀዋል። አቶ አንዳርጉ እያሱ በርሄ በውጭ ጉዳይ ሚኒስቴር በኤክስፐርትነት ከመመደባቸው በፊት በኬንያ ናይሮቢ ለአራት ዓመታት በዲፕሎማትነት ማገልገላቸውንም ለመረዳት ተችሏል። በሳምንቱ መጀመሪያ የህወሀት ከፍተኛ አመራር የሆኑት አቶ ዛዲግ አብርሃ በተመሳሳይ ራሳቸውን ከህወሀት ማግለላቸው መዘገቡ ይታወሳል። የኦጋዴን ብሔራዊ ነጻነት ግንባር ኦብነግ ትጥቅ በይፋ መፍታቱን ገለጸ። ከሁለት ወራት በፊት ወደ ሀገር የገባው ኦብነግ በሰላማዊ ትግል ለመቀጠል መዘጋጀቱን ሊቀመንበሩ አድሚራል መሐመድ ዑመር አስተውቀዋል። ሰሞኑን በጅጅጋ ከተማ በተከናወነው ስነ ስርዓት የኦብነግ ሰራዊት ጥቁም በመፍታት በክልሉ መንግስት ስር እንደሚሆን ተገልጿል። የሶማሌ ክልል ፕሬዝዳንት አቶ ሙስጠፋ መሐመድ ዑመር የኦብነግ ትጥቅ መፍታት ለሶማሌ ክልል ሰላምና እድገት ወሳኝ ነው ብለዋል። በትግት በትጥቅ መስፈታ ስነ ስርዓቱ ላይ የተገኙት የሶማሌ ክልል ፕሬዝዳንት የሚዲያ አማካሪ አቶ አብዱላህ ሁሴን በተመሳሳይ ሐሳባቸውን አጋርተዋል። በአማራ ክልል ጭልጋ ወረዳ ባለፉት ቀናት የተገሰቀሰው ግጭት እስካሁንም እንደቀጠለ መሆኑ ተሰምቷል። ከአይከል እስከ ጓንግ ባለው መስመር ሁለት ቀበሌዎች ሙሉ በሙሉ መውደማቸው ተዘግቧል። የአማራ ክልል የሰላምና የጸጥታ ቢሮ ኃላፊ ብርጋዴር ጀነራል አሳምነው ጽጌ እንደገለጹት ሰሞኑን ባገረሸው ጥቃት በርካታ ቤቶች ተቃጥለዋል፣ ሰዎች ተገለዋል፣ በሺ የሚቆጠሩ ነዋሪዎች ተሰደዋል። አፈናና ዝርፊያም በስፋት እየተካሄደ መሆኑን ገልጸዋል። ችግሩን ለመቅረፍ የክልሉ መንግስት እየሰራ ቢሆንም በውክልና የሚደረግ ግጭት በመሆኑ በቶሎ ለመፍታት አልቻልንም ብለዋል ብርጋዴር ጀነራል አሳምነው ጽጌ። አፈናና ዝርፊያም በስፋት እየተካሄደ መሆኑንም ገልጸዋል። ችግሩን ለመቅረፍ የክልሉ መንግስት እየሰራ ቢሆንም በውክልና የሚደረግ ግጭት በመሆኑ በቶሎ ለመፍታት አልቻልንም ብለዋል ብርጋዴር ጀነራል አሳምነው ጽጌ። ግጭቱ የተባባሰው ህወሓት በእጅ አዙር የሚያካሄደው በመሳሪያና በገንዘብ የሚደግፈው ግጭት በመሆኑ ነው ሲሉም ገልጸዋል። በሄሊኮፕተር አደጋ የኢትዮጵያውያን ህይወት ማለፉ ተዘገበ። ኢትዮጵያውያን የሰላም አስከባሪ ወታደሮችን የያዘች ሄሊኮፕተር ደቡብ ሱዳን ውስጥ ተከስከሳ የሰው ህይወት አልፏል። 23 ኢትዮጵያውያን የሰላም አስከባሪ አባላት ተሳፍረው በአካባቢው የተንቀሳቀሱ እያሉ ነው እስካሁን ባልታወቀ ምክንያት ሄሊኮፕተሯ እንደተከሰከሰች ተገለጸው። እንደ ሲጂቲኤን ዘገባ በአደጋው የአራት ሰላም አስከባሪዎች ህይወት ማለፉ ተነግሯል። አስሩ ደግሞ ተገርተዋል። ለሰላም አስከባሪ አገልግሎት ወደሚሰጡ ሆስፒታል ተወስደው የህክምና እርዳታ እየተደረገላቸው መሆኑን ዘገባው አስታውቋል። ኢትዮጵያውያኑ የሰላም አስከባሪ አባላት ኤምአይ 8 በተባለች ሄሊኮፕተር ከዱግሊ ከተባለ ስፍራ ወደ አብየ ግዛት ለመደበኛ ቅኝት ተሰማርተው እያሉ ነው አደጋው እንደደረሰ የተዘገበው። በመጨረሻም የአውሮፓ ህብረት የኤርትራ ወደቦችንና ኤርትራን ከኢትዮጵያ ድንበር ጋር የሚያገናኙ መንገዶችን መልሶ ለመገንባት የ20 ሚሊዮን ዩሮ ድጋፍ አድርጓል። የኤርትራ ወደቦችና ኤርትራን ከኢትዮጵያ ድንበር ጋር የሚያገናኙ መንገዶችን መልሶ ለመገንባት የ20 ሚሊዮን ዩሮ ድጋፍ ማድረጉን የአውሮፓ ህብረት ዓለም አቀፍ ልማት ትብብር ኮሚሽን ባወጣው መግለጫ ይፋ አድርጓል። ፕሮጀክቱ የሁለቱን ሀገራት የንግድ ግንኙነት በማጠናከርና የስራ እድል መፍጠር ተጠቃሚ የሚያደርግ መሆኑንም የትራንስፖርት ሚኒስትር ወይዘሮ ዳግማዊት ሞገስ ገልጸዋል። የሳምንቱ አበይ ዜናዎች በዚሁ ተጠቃለዋል። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ። አንቻገር እንዴት ነህ? አረንደነ
ጤና ይስጥልኝ አድማጮቻችን። እንግዲህ ከዜና ስራ እወጃችን በኋላ ተመልሰን መጥተናል። አገር ቤት የስልክ ጥሪ የሞከርን ነው። በመሃል ላይ አንድ አድማጫችን ገብተው አስተያየት ለመስጠት ይፈልጋሉና ሐሳባቸው እንዲሰጡ እድሉን ሰጥተናል። አድማጬ ሐሳቡን ይቀጥሉ።
ስለተሰጠኝ እድል አመሰግናለሁ። ይህ የተቀደሰ ፕሮግራም ነው። ይህ
በተቀደሰ ፕሮግራም ማናቸውንም ኢትዮጵያውያን የሚመለከት ሲሆን ሚዲያ ደግሞ ይሄንን ነገር በአግባቡና በስርዓት ተጠቅሞ የመጣውን ፍርሃት ወይንም ያለፈው ለጨለማ ዘመን ተሰን ወደ ብርሃን የመጣንበትን ጉዞ ለህዝብ በግልጽ ተሳታፊ እንዲሆኑበት ማድረጉ በጣም የሚያስመሰግን ሲሆን፣ ነገር ግን አንድ ነገር መጠቆም የሚፈልገው ለሌሎችም ሚዲያዎች አስተማሪ ይሆናል የምለው አንድ መልእክት ለማስተላለፍ ነው። በእያንዳንዱ የሚዲያ ህግና ደንብ እንዳለው ሁሉ አንዳንድ ሚዲያ ላይ ግለሰቦች መጥተው ወንጀላቸውን ለመከላከል በሚዲያ ላይ የሚያደርጉት ሙከራዎች አሉ። ወንጀለኞቹ ወንጀልን መከላከል የሚችሉት ፍርድ ላይ በሚቀርቡ ወይም ደግሞ መከላከያ እንዲያቀርቡ በሚጠየቁ ሲሆን፣ ነገር ግን አንዳንድ ሚዲያ ላይ ለመጥቀስ ያህል ለምሳሌ አንዳንድ ሚዲያዎች ግለሰቦችን ሲያቀርቧቸው ያለፈውን መንግስት ጥሩ እንደሰራ አድርገው በማቅረብ የወዛ ወንጀል ተሳታፊ ስለሆኑ ለመከላከል የሚያደርጉት ጥረት በሚዲያ ላይ ሲተላለፍ ጥንቃቄ እንዳለው ለማስታወቅ ነው። ይህንን ያልኩበት ምክንያት ባለፈው አንድ ሚዲያ ላይ እንዳየሁት ሳምሶን ማሞ ራሴን መከላከል ያለብኝ ስለሆነ ነው ስርዓቱን የምደግፈው ብሎ ቀርቧል።
ይቅርታ አድማጬ፣
ሳምሶን ማሞ ጋዜጠኛ።
ያው ይቅርታ፣ ምናልባት የዛሬው ርዕሳችን በተለይ በዋናነት እንደ ሐሳብ
ለማለት
የፈለግ ነው። ይሄ የአንድ ዶላር ፕሮጀክቱ የሚዲያ
ወደዛ ነጥብ ላይ ለመምጣት ነው። ሌላው ምንድን ነው? ለምሳሌ የተለያዩ አርቲስቶች ለምሳሌ ንጹሃን ዜጎች ግንባራቸውን ብለው ሲገደሉ፣ ንጹሃን ወጣቶች አዛውንቶች ሲገደሉ፣ በዛ ሰዓት የተለያዩ አርቲስቶች ራሳቸውን አስተዋጽኦ ማድረጋቸው ይታወቃል። ይህም ደግሞ ከዚህ ጋር አብሮ የሚታይ ነው። ከዚህ አንዳንድ ከሚደረገው አስተዋጽኦ ሰው በተለያየ ነው አስተዋጽኦ የሚያደርግ፣ በገንዘብ ባለው ሙያ እንዳለ በማለቴ ነው። ስለዚህ ይህን ነጥብ ያመጣሁት አንዳንድ አርቲስቶች ይህንንም ለመቃወም የሚደረጉ ለምሳሌ አባይን አዘን ባለው የሚል ድራማ ለቲያትር አለ። በዛን ጊዜ ኢትዮጵያ የሚያስፈልጋት አባይን መገደብ ሳይሆን የሚፈሰውን የንጹሃን ዜጎች ደም መገደብ ነው የሚያስፈልገው። ግንባሩን ብሎ ህጻናትን ሰልፍ ላይ የወጡ መሳሪያ ያለ ብሎ ሲገደል ሰከን ብለ ደልግ ብሎ ቅጠፋ በማድረግ እንደዛ ነው የሚያስፈልገው እንጂ ግንባር እያለ ለሚገል መንግስት ወይም ሰራዊት ግንባር እያለ እየገደለ አይን እያጠፋ ቀጥል ተጓዝ የሚል እንደዚህ እንትን ሊባል አይገባውም። ምክንያቱም ባለፈው በስርዓት የተደረገውን ነገሮች በግልጽ መቃወም በግልጽ ማወቅም አለብን። ለዚህ ደግሞ ያ እንዳይመለስ ከአንድ ብር እስከተቻለን ድረስ ለማዋጣት የየራሳችን የዜግነት ግዴታችን መሆኑን ለመግለጽ ነው። በ27 በጨለማው ዘመን ውስጥ ብዙ ሰዎች ታሰሩ እንጂ ሲፈቱ አላየንም። ሀሎ ይቅርታ፣ ሲፈቱ አላየንም። ለምሳሌ ሸዋፈራው ደሳለኝ የሚባለው እናስፈታ ነበር አለ። ግን በ27 አመት ውስጥ እኛ ሰዎች ሲታሰሩ ሲገደሉ እንጂ ያየነው ሲፈቱ አላየንም። አፈቾቹ ከቄሶች ጋር ነው ከቤተ ክርስቲያን ጋር አስፈታለን። በዛን ጊዜ ቤተ ክርስቲያን ፈርሳለች፣ ሃይማኖት ተቋሞች ተሰደዋል። ግብር አባታቸው ከአቶ በረከት ጋር በመመሳሰል እሱም በሚዲያ ላይ ወንጀሉን ሊከላከል ፈልጎ ነበር። በህግ ወደ ህግ እንዲቀርብ ተደርጓል። እነሱም በህግ እስኪቀርቡ ድረስ በሚዲያዎች ላይ በሚቀርቡ ጊዜ ራሳቸውን ለመከላከል ህዝብን ለማስፋፋት የሚያደርጉትን ነገር ሚዲያዎችም ጥንቃቄ እንዲያደርጉ ግለሰቦች የሚሰሙም ህዝቦች እንዲያጣሩ ይህን ነገር መልዕክት ለማስተላለፍ ነው። አመሰግናለሁ።
እጅግ በጣም ነው የማመሰግነው። እንግዲህ ፕሮግራማችን ይቀጥላል። ለሰጡን አስተያየት እጅግ በጣም እናመሰግናለን።
አረንዴነሽ አንቻግር እንዴት ነሽ? አረንዴነሽ እምዬ እንደምን ነሽ? በዓለም ዙሪያ Yeah, I need you all.
ጤና ይስጥልን አድማጮቻችን። እንግዲህ የዚህ ሬዲዮናችን ባልደረባ የሆኑት አቶ አህመድ አሊ ቀጥታ ከኢትዮጵያ በስልክ ውይይት እናደርጋለን። ጤና ይስጥልኝ አህመድ።
ሰላም ጤና ይስጥልኝ። ስቶክሆልም ስዊድን የኢትዮጵያ ድምጽ ሬዲዮ ተከታታዮች ሰማሃለሁ።
እንግዲህ እኛ እዚህ ሆነን እንግዲህ ከሬዲዮናችን አድማጮቻችን አረንዲነሽ የሚለውን የቴዎድሮስን ታደሰ ዘፈን የጋበዝን ነው። አገራችን ረ እንዴት ነች? አንተ ሰነ እንዴት ነህ?
በቅድሚያ የኢትዮጵያ አየር መንገድን ላደረገልኝ መልካም አቀባበል መስተንግዶ ምስጋና ለማቅረብ ፈልጋለሁ። ከዚያ በተረፈ አገራችን ፀሐይ ነው፣ ቆንጆ ነው። ያለው ችግር እንዳለ ሆኖ በጣም ቆንጆ ነው። አገር መግባት ያስደስታል። ብዙ የልጅነት ትዝታዎችን ታያለህ። ብዙ ነገሮች አሉ፣ አዳዲስ ነገሮች፣ ያልተለወጡ ነገሮች አሉ። አገራችን በአጠቃላይ ቆንጆ ነው፣ ምንም አይልም።
እንደው እስኪ ከታዘብካቸው በዚህ ባሳለፍነው ሳምንት አንድ ሳምንት ቆይታ አድርገሃልና እንደው ከታዘብካቸው ነገሮች ከሀገራችን ወቅታዊ ሁኔታ ጋር በተያያዘ እንደው ታዝቢያቸዋለሁ፣ እነዚህ ድክመቶች አሉ፣ እነዚህ ደግሞ ጥሩ ጎኖች ናቸው ብለምትላቸው፣ ምክንያቱም አንተ ከ15 ዓመት በኋላ ነውና ወደ ሀገር የሄድከው ያለውን ነገር እንደው ኮምፔር አድርገህ ብትነግረን።
በመጀመሪያ ደረጃ ሁለት ነገሮችን መጠበቅ ይቻላል። አንድ ጥሩ፣ ሁለት መጥፎ። በጥሩ ልጀምር። እንዳየሁት ከሆነ ብዙ ህዝቡ ይተሳሰባል። እኔ እንዳየሁት በተለይ እኔ በተመለከትኩባቸው አካባቢ ይተሳሰባል፣ ይተዛዘናል፣ ተቻችሎ ለመኖር ይሞክራል፣ ይኖራል። ችግሮች አሉ፣ በቀላሉ ሊቀረፉ የሚችሉ ብዬ የማስባቸውና እኔ ኤክስትሪምሊ ኢሪቴት የሚያደርጉኛል። ገንዘብ የማይፈልጉ፣ ሀብት የማይፈልጉ፣ እውቀት የማይፈልጉ፣ ህግን ማክበር ብቻ የሚፈልጉ ነገሮች አሉ። ለምሳሌ ትራንስፖርት፣ መንገድ ላይ ፍሬቻ የሚባል ነገር ያለ አይመስለኝ። በተለይ ሰውን እኔን ኢሪቴት ያደረገኝ በግራም በቀኝም በኋላም በፊትም ክላክስ ያደርጋሉ። አንዳንድ ጊዜ ይመስለኛል ክላክስ ካላደረጉ መኪና የሚነዱ የሚመስላቸው አይመስለኝም። ሁለተኛ በሁለት መስመር ላይ መንዳት ኖርማል ነው። መንገዱ ጭንቅንቅ ያለ ነው። የሀገሪቱ አዲስ አበባ መንገዶች እንኳን ይሄ ላለው መኪና ቀርቶ ለግማሹም የሚበቃ አይመስለኝም። እና ሀገሪቱ ከተማይቱ መኪና በመኪና ያለች ነው የሚመስለው። በተለይ አሮጌ መኪናዎች አይጣል ነው። እኔ የሚያሳስበኝ ከጥቂት ጊዜ በኋላ ሀገራችን የቆሻሻ መሰብሰቢያ ትሆናለች ብዬ ነው የምገምተው። ይሄን ለማጥጣት የኤንቫይሮንመንት መበላሸት ለማዳን ከአሁኑ መታሰብ አለበት ባይ ነኝ። ሌላው ግን አነዳዳቸው በጣም 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 የተለየ ነው። ስዊድን እንደ ነግቶ እዚህ ለመንዳት በጣም 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 ከባድ ነው። እኔ ተሳቅቄ ነው የሚሄደው። እነሱ ግን እየተሳሰቡ፣ ቅድም መተሳሰብ ያልኩት እሱን ነው፣ እየተሳሰቡ ስለሚሄዱ ብዙም ግጭት አላይም። ግን ዴፊኔትሊ አደጋ የሚበዛበት ሀገር ነው ነው የምለው። በተረፈ ምንድን ነው እሱ ከጤፍ እንጀራ ካልቻ መረቁ የእናት ወድ የእናት ቤት ይሻላል ዘንጋዳው ደረቁ የሚሉ ስለሆነ ነገሩ ምንም ቢሆን ሀገሬ ይበልጣል ባይ ነው። ሌላው እንግዲህ እየተመለከትኳቸውን ነው። እሱም ደግሞ ወደፊት በሰፊው እመጣበታለሁ። እንደውም ፕሮግራም ለመስራት እየሞከርኩ ነው። የአጼ ምኒልክን ቤተ መንግስት ሄጄ ጎብኝቻለሁ። ቅድስት ማርያም መሰለኝ የሚባለው የሚባለው የአጼ ምኒልክና የንግስት ጣይቱ እቃዎችን እንጦጦ ማርያም ያሉትን እቃዎች ተመልክቻለሁ። በጣም የሚያሳዝን ነው፣ በጣምም የሚያስደስት ነው። ፕራይስለስ የሆኑ ናቸው። ስለነሱ ኢንተርቪው ለመስራት ከአስጎብኚው ጋር ተስማምቼ በሚቀጥለው ሳምንት አንዱን ቀን እጄ ለመቅዳትና ለሬዲዮኑ ለማዘጋጀት አስቤያለሁ። በጣም 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 መታወቅ ያለበት ነው። በሰፊው መለስበታል።
በጣም ጥሩ ነው። እንግዲህ ያው ከመሀል ከጥያቄ ጀመርን እንጂ ብዙ ሰው ከሄድክ ጀምሮ ያው አህመድ እንዴት ነው፣ ለጤናው እንዴት አለ፣ አገር ቤት የጤና ሁኔታስ እንዴት ነው ብሎ አሳስቧቸው የጠየቁን ሰዎች ብዙ ናቸው። ግን ያው መጠየቅ የምፈልገው ከጤና ባሻገር አህመድ የሄደው በልዑካን ቡድን አንድ ላይ ነው ወይ? በብዛት የሚታየው ሶሻል ሚዲያ ላይ ፎቶ ከዚህ ስዊድን ከሄዱ ልዑካን ቡድኖች ጋር ነው እና ይሄ ነገር እንዴት ነው? እስኪ ለአድማጮቻችን መረጃ ብታቀብለን።
ኦኬ እንደዚህ ነው ነገሩ ከዚህ የሄዱት ሉካል ቡድን በአንደሽ የሚመራ ሲሆን ኒክላስ የሚባል የአቢኤፍ አመራር አባል አለ ሌሎች ሁለት ጋዜጠኞች በማርቲን ሺዲ የተላኩ አሉ ወደ ጅግጅጋ የሚጓዙ ተጉዘዋል ከሁለት ቀን ነው በኋላ ነው የተጓዙ ማርቲን ሺዲን የላካቸው እዚህ የቀረው አንደሽና ኒክላስ ናቸው አንደሽና ኒክላስ እንደ ዴሌጌሽን የተለያዩ ድርጅቶችን የተለያዩ ተወካዮችን አነጋግረዋል እኔ ከነሱ ዴሌጌሽን ጋር እየተመናገር ዴሌጌሽን ውስጥ አይደለሁም ግን አብረን ብዙ ቦታዎች ተካፍለናል እንደውም የስዊድን አምባሳደር እና ራት ግብዣ አድርጎልናል እንዳያችሁት በፌስቡክ ላይ በተለያየ ቦታ አንደሽ የኢትዮጵያ ትልቅ አፍቃሪ ነው ወዳጅ ስለሆነ በተለያዩ መንገዶች እኔም ያለኝን ማውቃቸውን መንገዶች ተጠቅሜ ከጠቅላይ ሚኒስቴሩ ጋራ እንዲገናኙ አድርገናል እንዳጋጣሚ ሆኖ እኔ መገኘት አልቻልኩም በቦታው አልተገኘሁም አሁን ወደፊት አና ጎሜዝ ትገባለች ተብሏል በ16 ከእሷ ጋራም በስልክ ተነጋግሬ ነበር እንግዲህ እኔና እሷ ቃል የገባ ነው አለ ለአድማጮች ስም በምንድነው በመስቀል አደባባይ በኢትዮጵያ ነጻ ስትወጣ አብረን ወክ ለማድረግ ቃል ገብተን ነበር ያንን እንግዲህ አሁን እንደተነጋገርነው ከሆነ የጸጥታው ሁኔታ ከፈቀደልን ለማድረግ እኔም እሷም ፈቃደኞች ነን ግን ያለው በመንግስት የጸጥታ ጉዳይ በጣም ከባድ ስለሆነ በመንግስት ሁኔታ ቁጥጥር ስር ነው ያለው የሚሆነውን እናያለን ለማንኛውም እንደማገኛቸው የተቀበሩ አና ጎሜዝን ተነጋግረናል ሌላው ትሁቱን እስክንድር ነጋን ትናንትና አግኝቼው እቴጌ ጣይቱ ሆቴል ወስዶኝ እዛ ለአንድ ሰዓት ተኩል ያህል የምሳ ግብዣ ላይ ተወያይተናል ከዚያም በሚቀጥለው ቀናት ውስጥ ጽፈት ቤቴ እንድትመጣ ፈልጋለሁ ስላለኝ እዛም ጋብዞኛል ወደዛ ሄዳለሁ በነገ ሁለት ደግሞ ከታዋቂው ተመስገን ጋዜጠኛ ተመስገን ደሳለኝ ጋር 4 ኪሎ በሚገኘው የቱሪስት ሆቴል ወደ ምሳ ሰዓት ላይ ጋብዞኛል እዛ እንገናኛለን ሌሎቹንም እንዲሁ በጥልቅ ያነጋገርኳቸዋለሁ አሉ ጊዜ እንዳገኘው እነዚህን ሁሉ ለማግኘት እሞክራለሁ ግን የቤተሰብ ከብዙ ጊዜ በኋላ ስለሆነ የመጣሁት የቤተሰቡም ተራ መግባት ይፈልጋሉ በየቦታው መድረስ አለብኝ ግን በተቻለ መጠን ለሬዲዮኑ ጠቃሚ ናቸው የምላቸውን ነገሮች በተለይ የእንጦጦ ማርያም ላይ የሚገኙትን የተለያዩ የኢትዮጵያ ፕራይስለስ የሆኑ የቅርስ እቃዎች በኢንተርቪው መልክ ከአስጎብኚው ጋር ተነጋግረናል እሱም ለሬዲዮኑ ለማዘጋጀት ተስማምቻለሁ እንግዲህ በሚቀጥለው ሳምንት አንዱን ቀን ሄጄ እንደገና ሄጄ እሱን እቀዳለሁ ብያለሁ ይኸው ነው እንግዲህ
እንግዲህ ለየት ያሉ ነገሮች የገጠሙ ነገሮች አሉ። አሁን እንግዲህ ከዚህ በፊት እንግዲህ ያው እንደተነጋገርነው በርካታ ሰዎች ከመሄድ በፊት አንዳንድ ማስጠንቀቂያዎችን እየሰጡ ነበርና ከሰጡ አንጻርስ ማስተ እንዴት ነው የሀገሪቷ የአየር ሁኔታ? እስቲ በመጨረሻ ይሄን ብገልጽልን።
ማስጠንቀቂያ የምትለው እኔ ለመጉዳት ሙከራ ነው የምትለኝ?
አይደለም ጻሃዩ ያሉ ሲያስፈራሩ አልነበረ ኮፊያስ ያዝ ምናምን ተብለ ማስተንቂያ ሰጥቶ ነበር
አው ምን አልባት እንግዲህ አመድ ያው ምን አልባት ከዚህም በተ ሃሎ ይስማል
አው
እንዳና አቋርጥ ያው የኢትዮጵያ ኔትወርክ የሚታወቅ ነውና አያይዘምት መልሰልኝ እኔም መጠየቅ መፈልገው እንግዲህ ከረጅም አመት በኋላ ነው ሀገርህን ስትረክትና የቤተሰብ ናፍቆት አለ ሀገር ናፍቆት አለ ያ ሁሉ ተደምሮ የመጀመሪያውን እንግዲህ አየር ወደ ውስጥ ኢትዮጵያ አዲስ አበባ አየር ማረፊያ ደርሰ የመጀመሪያውን አየር ስትስብ የተሰማህ ስሜት እስከዛሬ ከሀገር የተሰደድክለት ነገር ደሞ እዛ ምድር ላይ ሆነ ስታየው የተሰማህ ነገር ከአየሩም ጋር አንድ ላይ አርገህ እንድትነግረን ነው አመድ
እንግዲህ ይኸውልህ እንዴት መሰለህ ቅድም ያልኩህ ነው ብዙ አዳዲስ ነገሮች አይቻለሁ ብዙ ህንጻዎች በተለይ ወደ ታች አካባቢ ወደ ቦሌ ወዘተ ግዛ አካባቢ ብዙ አዳዲስ ዴቨሎፕመንቶች ታያለህ ወደ አንዳንድ አካባቢዎች ደግሞ ብትመጣ ከፍ ብለህ ወደ ሰሜን ስትሄድ ወደ ጉለሌ አካባቢ ስትሄድ ደግሞ ደንበኛው መርካቶ ሆኗል ፒያሳ ላይ እንደሆነ የድሮዋ ፒያሳ አይደለችም ፒያሳ የድሮዋ መርካቶ ሆናለች ነው ምሉን እንዳየሁትም ከሆነ እንደ ድሮ አይደለም ፒያሳ በጣም በጣም ብዙ የማልተጠበቀው ነገር ይታያል። አጠቃላይ አየሩ ያገረ አየር ነው። ሙቀቱ በጣም ኃይለኛ ነው። ግን እንዳስፈራሩኝ አይደለም። ምንድነው ልል የምችለው ስመጣ ድሮ ፀሐዩ ሲመጣ የሚመጣው የመልክ መቀየር እሱ ብቻ ይኖራል ብዬ ነው ገምተው። በተለየ ምንም ምንም ችግር አላየሁበትም። በጣም ናፍቆቴን በተለያየ መንገድ እየሄድኩ የተለያዩ አካባቢዎችን እያየሁ ለመወጣት እየሞከርኩ ነው ከቤተሰቤ ጋራ። እንግዲህ ከአዲስ አበባ ውጭ ወጣለሁ ብዬ ነበር፣ ግን የቤተሰቡንም ገና ዳርሼ ስላልጨረስ እምወጣ አልመሰለኝም። በተለይ ላሊበላ ሄዳለሁ ብዬ ነበር። ጎንደርም እንዲሄድ የፈለጉ ሰዎች ነበሩ፣ አልቻልኩም። ምችል አይመስለኝም። አንድ ሳምንት በሚቀረኝ በዚህ አንድ ሳምንት ውስጥ የአዲስ አበባን አካባቢዎች እየዞርኩ ለማየት ነው። አንዳንድ ሰዎችም ጋር ከጥሯት ስላለ እነሱንም ለማግኘት ሞክራለሁ። ከሱዲን የመጡ ሰዎችም እንዲሁ እንገናኛሉኝ ሰዎች አሉ። እነሱንም ጥያቄያቸውን ለማክበርና በስራ ላይ ለመዋል ሞክራለሁ። በአጠቃላይ አዲስ አበባ ኤርፖርት ስደርስ ያየሁት ነገር ቢኖር የኢትዮጵያ አየር መንገድ በአየር ላይ በበረራ የሚያደርገው ሰርቪስ እና አገልግሎት ከምድሩ ጋር ብዙም እንዴት ነው የሚጣጣም አይመስልም። የአየር በረራውና ሰርቪሱ እጅግ በጣም ከፍ ያለ ሲሆን፣ በምድር ላይ ግን ስቲል ያላደገ ሁኔታ ታያለህ። ግን አገር ስለሆነ ያስችልሃል፣ ወደፊት ይስተካከላል ብለህ ተስፋ ታደርጋለህ። ሌላው ከተማው ነው። የህዝቡ ብዛት እኔ እንዴት እንደሆነ አላውቅም። አዲስ አበባ 4 ሚሊዮን ባለ ይባላል፣ በወሬ ነው የምሰማው። ግን በእኔ ግምት 8 ሚሊዮን አለ ብዬ ነው የምገምተው። እጥፍ ነው የሚመስለው። ህዝቡ እንደ ጉንዳን ነው የሚመሰመሰው። አይ ቲንክ ፕሮጀክት ሲያወጡ ወይም ሲሰሩ ይመስለኛል ከብዙ አመታት ጀምሮ ለ4 ሚሊዮን እያሉ የሚሰሩ ስለሆነ የውሃ መቋረጥ አለ። ግን እዚህ ከሆንክ ደግሞ ትለምደዋለህ። የውሃ የሚቋረጥበት ጊዜ ካወቅ በዛ በማይቋረጥበት ጊዜ የሚያስፈልጉትን ነገሮች ታሟላለህ። መብራት ይጠፋል የሚሉትን እኔ የምኖርበት የአባቴ ቤት ነው፣ እዛ አላጋጠመኝም። ነገር ግን ማራኪ ባለችበት እናንበሽን እኔና ማራኪ እንጋብዝ ብለን ዩዳ ነው መሰለኝ፣ ዮዳ ኢትዮጵያ ነው ዩዳ አበሻ የሚሉት አለ፣ የባህል ምሽት የሚደረግበት እዛ ሄደን 3 ጊዜ ኤሌክትሪክ ተቋርጦ ወዲያው ግን ቀጥለውታል። እኔ ባለሁበት ቤት ግን ምንም አይነት የመብራት መቋረጥ አላየሁም። በአጠቃላዩ እንግዲህ ሀገሬ ስገባ የተሰማኝ ደስታ ወደር የለውም። ዘውዱ
በጣም ነው የምናመሰግነው። እንግዲህ ምናልባት አህመድ ያው የመጨረሻ ጥያቄ ያው ስትመጣ በሰፊው የምንሄድበት ጉዳይ ነው። እንደው ለናፈቀህ ማህበረሰብ የምታስተላልፈው መልእክት ካለ ያው ስትመጣ በሰፊው የምትሄድባቸው ብዙ ጉዳዮች እንዳሉ እኛም እጅህ ከምን እንደምንልህ የሚታወቅ ነው። ግን አሁን ላይ እዛ ሆነ እዚህ ላለው ለናፈቀ ማህበረሰብ የምታስተላልፈው መልእክት ካለ እድሉን ልስጥህ።
ኦኬ። እውነቱን ለመናገር እንግዲህ ማለት የምችለው ምንድን ነው፣ ይሄንን ብርድ ተቋቁማችሁ ይሄንን በረዶ መቋቋማችሁ ለእኔ እንኳን ይገርመኛል። ፀሐዩን ሳየው ሳወዳድረው ምንም እንደዛ እንደ እናንተ ጋር ያለውን ብርድና በረዶ ችለው ነበረው ይላለሁ። በአጠቃላይ ግን ማለት የምችለው ምንድን ነው፣ ሀገራችሁን እየመጣችሁ ጎብኟት። የተወለዱባት ያደጉባት የዘር ማንዘር ሀገር የእናት ሀገር ትናፍቃለች። ሲያዩዋት ደግሞ የበለጠ አስደስታለች። ከነ ችግሯ ከነ ድክመቷ ሀገራችንን እኛውንን ማበልጸግ የምንችለው ህዝባችንን ከችግር ማውጣት የምንችለው እኛውንን። በተለይ ደግሞ ይህንን የተጠየቅነውን የ1 ዶላር ጉዳይ እኔም ስመለስ ነገሩን በሰፊው እንወያይበታለን። የታሰበውንም ደግሞ ቻፕተር ለማቋቋም ሁላችንም እንድንረባረብ። በተለይ ይችን ሀገር መጥቶ ለመጎብኝ ሰው ላየ ሰው ይሄ የተባለው የ1 ዶላር ጉዳይ አሳሳቢ መሆኑና አስፈላጊ መሆኑን ስለምንረዳ ሁላችንም በአንድ ላይ ይህንን ስራ ላይ እንድናውለው በትህትና ጠይቃለሁ። ስመጣ በሰፊው ስለ ሀገሬ ጉዳይ ያየሁትን፣ የሰማሁትን፣ የታዘብኩትን ለአድማጮቻችን በሰፊው አዋያለሁ። እጅግ በጣም አመሰግናለሁ መብራቱ። በሚቀጥለው እንግዲህ ምናልባት እሁድ ሌላ የተዘጋጀሁበት ካለ እንወያያለን። ዋናው ግን አላማዬ የእንጦጦ ማርያም ላይ ያለውን የኢትዮጵያን ቅርስ የአጼ ምኒልክና የእቴጌ ጣይቱም የትም የማይገኝ ቅርስ እንዴት አድርገን ነው ለታሪክ ለልጅ ልጆች ለወደ
እንግዲህ አድማጮቻችን ያው ኢትዮጵያ ስልክ ሆኖ ተቋርጧል። ከሞላ ጉደል አመድን እንግዲህ አግኝተን የመጀመሪያ ኢንተርቪዋችን አድርገናል። በሚቀጥለው ሳምንት ቀጣይ ነው የሚሆነው ማለት ነው። አመድ ዛውን የሚሆነው እዛ ሆኖ ደግሞ እንግዲህ የተከበሩ አና ጎሜስንም አግኝቶ አንዳንድ ጉዳዮችን የሚወያይበት ሁኔታ ነው የሚሆነውና እንግዲህ እሱንም ጨምረን ከነስክንድር ነጋም ጋር የሚያረጋቸው ውይይቶች ምንድን ውጤት ያላቸው ናቸው የሚለውንም አንድ ላይ የምናይበት ሁኔታ ነው የሚሆነው። አድማጮቻችን እንግዲህ የሚቀጥለው ሳምንት ድረስ እሱን አግኝተን እስከምንቀጥል ድረስ እንግዲህ በሌሎች ፕሮግራማችን ቆያለን ማለት ነው። አብራችሁን ቆዩ።
አረንዴነ አንቻገር እንዴት ነህ? አረንዴነ
ጤና ይስጥልኝ አድማጮቻችን። እንግዲህ ቀደም ሲል ከሬዲዮ ባልደረባችን ከአህመድ ጋራ ቀጥታ የስልክ ውይይቶችን ስናደርግ ነበርና ከ15 ዓመት ቆይታ በኋላ ነበርና ወደ አገር ቤት የሄደው የታዘበውን ያየውን ያስደሰተውን ኖርማል ይጥሩ ነው ያላቸውና ደሞ ትንሽ መጥፎም ይዞታላቸው ያላቸውን ነገሮች ባጭሩ አስቀይንቶናልና በአዲስ አበባ የትራፊክ ፍሰት ላይና እንዲሁም ደሞ በአዲስ አበባ የህንጻ ግንባታዎች የመንገዶች ሁኔታዎች ላይ በተመለከተ ካየኸው ትንሽ የሆኑ ነገሮችን አብራርቶልናል። እዛ ላይ የምትታዘበው ነገር ምንድነው? አዲስ አበባ ውስጥ እኛም በነበርንበት ጊዜ ያው የትራፊክ ፍሰቱ ህግን የጣሱ ሁኔታዎች አሉ፣ ዜብራዎች አሉ። የሰዎች የግብር መንገዶች እነሱ ዜብራዎችን ጠብቀው እንዲያልፉ አያደርጉም። አንተ ቀጥታ የራስን ህግ አክብረህ ስትሄድ ተገይተ አደጋ ውስጥ የመግባት ሁኔታ አለ። ሁለት ላንተ ቆመህ ያዩ ግዚያ ያለመስጠት አለ። ሶስተኛ ነገር ደግሞ ክላክስ፣ ዝም ብለው ክላክስ ማድረጎች አሉ። እንደውም እኔ ሳይኖትራክ አለ እኔ ያለው ከኖርማል መኪናዎች ጋር ተደባልቆ የሚሄዱ ሳይኖትራኮች አሉ። የግንባታ መሰረተ ልማቶችን እቃዎች ወደ መሃል ከተማ የሚያመጡ ቀሽብር ነው የሚሏቸው እንደውም በቀጥል ስማቸውና እነሱ መኪናዎች የሚያወጡት ክላክስ በጣም አስደንጋጭ የሆነ ክላክስ ነው።
አይ እኔ በደርግነው ይሰሩት
ቀሽብር ምክንያቱም ቀይ ናቸው፣ ሳይኖትራክ ናቸው፣ ቀይ ናቸው ከለራቸው እና በጣም ነው የሚሮጡት። በጣም ነው ድምጽ የሚያወጡትና ሰዎችን የማስደንገጥ እንደውም አንዳንዴ አንተ ራስ መንገድን ይዘህ ኖርማል ይሄድ ክላክስ ሲያረጉ ብጭራሽ ደንግጠው ወደ አስፋልቱ ትሄዳለህ ከኋላ ያሉ የመሰለና በጣም ኃይለኛ ድምጽ ነው የሚያወጡት። እነዚህ ነገሮች እኔም ከዚህ በፊት እዛም ያለው የምታዘባቸው ነገር ናቸው። ሶስተኛ ነገር ደግሞ የዛ አካባቢ ላይ አዲስ አበባ ውስጥም የተለያዩ ክልል ከተሞች ውስጥም ስታይ የሙቀት መጨመር በጠቅላላ እየጨመረ የሄደበት ምክንያቶች ስታይ አንድ ከተለያየ አውሮፓም አሜሪካም ከተለያየ ሀገራት የሚሄዱ ተሽከርካሪዎች አብዛኞቹ አገልግሎታቸውን የጨረሱ ናቸው። ወደ አገር ቤት የሚላኩት ማለት ረጅም ጊዜ በነበሩበት ሀገር ላይ ሰሩ ናቸውና የሚያወጡት ጭስ አካባቢን የመበከል የሙቀት መጨመርም ያስከትላል። ጭር መንገዶችንም የማበላሸት ሁኔታም በዛኑ መጠን ነው። አደጋም የማድረስ ሁኔታዎች ድንገት የመበላሸት ድንገት ስታካርጎ የመቆም ስቶ የሆነ አንድ ቦታ የመግባት ነገሮች የሚከሰቱት በአብዛኛው ከአገልግሎት ብዛት አንጻርም ነው አደጋዎችን ያስከሰቱ ያሉት። ሌላው ህንጻዎች ካየህ በጣም ኢትዮጵያ ውስጥ እየበዙ ያሉት ህንጻዎች የአሉሚኒየም ወይም ደግሞ የመስታወት ህንጻዎች ናቸው። እነሱ ደግሞ ቀጥታ ወደ መሬት የሚለቁት ጨረር አለ። ፀሐይ ሲመታቸው ሪፍሌክት አድርገው ወደ ታች የሚለቁት ሙቀት አለ። ለሙቀቱ መጨመር ከፍተኛ አስተዋጽኦ እያደረጉ ነው ያሉት እና እነዚህ ነገሮች ትክክለኛ ትዝብቱ እንዳለው ነው ያየሁት። ያየበት አንግልም ጥሩ ነው የሚል እምነት አለኝ። ይሄን ለመቅረፍ ምን እየተደረገ ነው የሚል ነገር ነው። ምክንያቱም ካየህ ተሽከርካሪዎች ዘመናዊ ነው ተሽከርካሪዎች እንዲሁም አዲስ ስሪት የሆኑ ተሽከርካሪዎች ወደ አገር ቤት ለማስገባት የሚፈልግ ያለው ቀረጽ ከ100% በላይ ሲሆን ይሄ ከዚህ በፊት እንደውም የአፍሪካ እንትኖች ሲያቀርቡት ነበር የኢትዮጵያ የሚገዛበትና የሚሸጥበት ዋጋ ምን ያክል ብር እንደሆነ ልዩነት እንደሚያመጣ ሁለቱን ኮምፔር ያደረጉ በተለያዩ ሚዲያዎች ላይ ሲገልጹ አይተናል። እና ለአዲስ መኪና ከፍተኛ ግብርን እየተጠየቅ ለተለወደቁ ተሽከርካሪዎች አገልግሎታቸውን ከግማሽ በላይ ላጠናቀቁ ተሽከርካሪዎች በቀናሽ ያደረክ ለአየር ብክለት ሞር እድል እየከፈትክ ነው እና ያለው እነዚህ ነገሮች ቢታሰቡበት የሚል አስተሳሰብ
አን ይሄ መኪና ትራንስፖርትን በተመለከተ ካነሳው አይቀር ሁለት እንድምታዎች ነው ያለው። ይሄ በተለይ የምንድነው የቀረጥ ሂደቱ ላይ ምናልባት ይሄ ባለሙያዎች ሐሳቡን አንስተው የሚያዩበት ጉዳይ ነው የሚሆነው። ግን እንደ አንድ መፍትሄ እኔ የማየው ለአዳዲስ መኪናዎች ያለው ቀረጥ በጣም በማሳነስ የአሮጌ መኪናዎች ምንድነው ከጎዳና እንዲወገዱ የሚቻልበት ሁኔታ ማመቻቸት የሚችልበት መንገድ መንግስት ቢፈጥር አንደኛ በተለይ አዲስ አበባ ለብቻ ነቅሰ ብታወጣ የአየር ብክለቱ እጅግ በጣም ከፍተኛ ነው። ይሄ ደግሞ ካረጁ መኪናዎች የሚወጣው በአንደኛ ደረጃ የሚይዘው እንትን ነው። ንጋት ላይ አዲስ አበባን ወጣ ብለ አሁን በአኗኗር እኔ ድሮ ስኖር የነበረው ከከተማ ወጣ ብዬ ነው እና ስታየው ጉም ሰርቶ ነው የምታየው። በተለይ ደግሞ እዚያ ሀገር ኖረ ስትሄድ ስተመልሰ ስትሄድ ነው ልዩነቱን በጣም የምታስተውለው። እና ምናልባት መንግስት አሮጌ መኪናዎች ከጎዳና መወገድ የሚችሉበትን ሁኔታ የሚመቻ የሚያመቻችበት እድል ቢፈጠር ይሄም ሊሆን የሚችለው አንደኛ አዲስ መኪና በርካሽ ዋጋ መግባት የሚችልበት እድል ማመቻቸት፣ ሁለተኛ መነዳት ጎዳና ላይ መነዳት የሚገባቸው መኪናዎች ስታንዳርድ ከፍ የሚልበትን ሁኔታዎችና እድሎችን መፍጠር ቢቻል ነው። ውድ በሆነ ቁጥር አሮጌ መኪና ለመጣል ያለ ፍላጎት በጣም ያነሰ ነው የሚመጣው። ያለውን እየጠገንክ ገባ አዲስ መኪና ከመምጣት ይልቅ ስፔር ፓርት የማምጣት ስራና ነጋዴዎችም እዛ ቢዝነስ ውስጥ በሰፋት እንዲገቡ አሮጌ መኪናዎች እየተጠገኑ እንዲሰሩ ለረጅም አመት እንዲሰሩ እንጂ አዳዲስ መኪናዎች በተለይ አሁን አድቫንስ ያደረገ ነው የሚመጣው ቴክኖሎጂና ያ ቴክኖሎጂ ደግሞ ለአየር ንብረት መበከል የራሱን የሆነ በተወሰነ መልኩ አዳዲስ መኪናዎች እገዛ እንዳይበከል ማለት ነው እገዛ የሚያደርጉበት ሁኔታዎች አሉና ከዚህ ቀደም እንደ ህግ የሚወጡ የተባሉ እንትኖች አሉ። ያም በጠበቀ መልኩ ግን እዚህ ላይ ትልቅ ስራ ቢሰራ በተለይ አሁን ከ50 60 አመት ያለፋቸው መኪና በላይ የምታይበት ሀገር ነው ያለችው። ተጠግኖ እንደ ምንድነው የሚባለው እንደ አባባሉ አለ አይደል የደሃ ብርድ ልብስ የምትመስል በቃ ተሰፍታ በቃ ያለቀች መኪና ውስጥ ጎዳናል እንዲገባ አንደኛ ቴክኒክ ችግር ስላለ በየቦታው ለሚበላሹ መኪናዎች ላልተገባ ትራፊክ መጨናነቅ አደጋ እንዲፈጠር ያደርጋል። ቴክኒካሊ ብቁ አይደሉም ለአደጋ መከሰት መሰረታዊ ምክንያት ይሆናል። አንተ መኪና ብቻ አይደለም አንተ በበቂያት መኪና ማንቀሳቀስ ባልቻልክበት ሂደቱስ ሌሎች መኪናዎችም ለአደጋ እየጋበዝክበት የሚመጣበት ሂደት አለና መንግስት እንዳማራጭ የሚወስዳቸው ይሄንን ለማስተካከል የሚወስድባቸው የስራ ሂደቶች ውስጥ እንደው ጠለቅ ብሎ ቢያስብበት ከአየር ብክለቱም ከሰው ልጅ የህይወት አደጋ መጥፋትም ቴክኒካል ምርመራ በየአመቱ አለና በየአመቱ የሚደረጉ ቴክኒካል ምርመራዎች ጥራትና እንትናቸው ጠበቅ ቢል አሁን እዚህ ሀገር በጣም ጥብቅ ነው መኪና ያለው ሰው አድማጮቻችን በጣም የሚያቁት ነው እና በየአመቱ መኪና ሲመረመር የሚደረጉት ምርመራ በጣም ጥብቅ ከመሆኑ አንፃር መንገድ ላይ የምታገኛቸው መኪናዎች ቴክኒካሊ የበቁ መኪናዎች ናቸውና እዛ ላይ መንግስት የሚሰራበት ሁኔታዎች ጎን ለጎን ቢታሰብበት።
አዎ እንግዲህ ተሽከርካሪ ምርመራን ስታነሳ እዚህ ሀገር ኮምፒውተራይዝድ የሆኑ ነገሮች ናቸው ብዙዎቹና ሰዎች በቀላሉ እንደ ሀገር ቤት እንትኖች መካኒኮች ውስጡን አይተው ምናምን በቀላሉ እንት የሚሉ አይደሉም። ሀገር ቤት እነዚህ ኮምፒውተራይዝድ የሆነ እንትኖች በጣም ውስን ናቸው። ብዙዎቹ በተለያየ ሲስተም ነው የሚያሳልፉት የመኪናቸው ካውላውዶ ምናምን ሲያሳድሱ ምን ሲሉ ስታይ በተለያየ ችግር ያለባቸው መኪናዎች አብሮ ያልፋሉ። እዚህ ሀገር ጭራሽ ለይታይ ከአንድ ሰንጠቅ እንኳን ነው የፍለፊት አይና አካባቢ ላይ ሰንጠቅ ነገሮች ካሉ ያምስቶት እንኳን መቀየር አለበት ነው የምትባለው። እኛ ሀገር ምንም ችግር የለውም በፕላስተር ለጠፈ በተለያየ ነገር አድርገ ተገለገላል። እነዚህ ሁሉ ማይታዩበት ስፖኪዮ ባግባቡ ይታያል። ብዙ ነገሩ ቀላል ነገሮች እንኳን እዚህ ሀገር እንደ ትልቅ ነገር ታይቶ ነው ይሄንን አይነን ለማነጻጸር ተፈልጎ ሳይሆን ግን እኛ ሀገር ቢያንስ እንደው ይሄ እንኳን ቀርቶ ትክክለኛ ምርመራ መኪናዎች እንዲያልፉ ቢደረግ ራሱ ትልቅ ነገር ነው። አብዛኞቹ የሚሰሩት በተሽከርካሪ ምርመራዎች ላይ የሆነ ይሄ የሙሰኝነት ስራዎች አሉ አሁንም እና ይሄ ነገር የሚቀረፍበት መንገድ ምክንያቱም ያ ነገር በተከሰተ ቁጥር ለመሽከርከር ብቃት የሌላቸው መኪናዎች ወደ ጎዳና በወጡ ቁጥር በርካታ ሰዎችን ለህልፈት እንደሚያበቁ ማወቅ አለብን። ምክንያቱም ረጃጅም ርቀት የሚጓዙ መኪናዎች አሉ ካራ ሲውራቸው ሀገር ውስጥ ተቀጥቅጦ የሚሰራው መኪናዎች አሉ። እነዛ መኪናዎች የሚያመጡት አደጋዎች አለ ምክንያቱም ረጅም ርቀት ይሄዳሉ እነዚህ መኪናዎች ወደ ክፍለ ሀገራት ካየ መንገድ ጥሰው ተገልብጠው ይሄን ያክል ሰዎች ሞቱ ኖርማል ትራፊክ መጨናነቅ በሌለበት መንገድ ላይ እንኳን ረጅም በሄዱ ቁጥር ጎማ የመውለቅ ነገር አለ ቼክ አይደረግም። እነዚህ ነገሮች ሻንስ የመሰበር ጉዳዮች አሉ። ይሄ ችግሮች የሚያጡት ከተለያየ እንትን ነው የቴክኒክ ጉለቶች ናቸው እና እነዚህ ነገሮች ላይ ትኩረት ቢደረግ ከፍተኛ ምርመራዎች የመኪና የተሽከርካሪ ምርመራ ላይ ከፍተኛ ትኩረት ቢደረግ አንድ ጊዜያቸውን የጨረሱ መኪናዎችን በዚህ መንገድ መወገድ ይችላሉ። በጣም ብዙ ነገራቸው በመቀጣጠልና በተለያየ በየዳው ተስተካክሎ የሚገቡ መኪናዎች አሉ። እነዚህ መኪናዎች ካገልግሎታቸው በላይ አደጋቸው ስለሚበዛ እነዚህ ላይም ትኩረት ቢደረግ መልካም ነው። ሁለት ያደረገው የአየር ሁኔታዎች መቀየር በእንጦጦ አካባቢ ታስተውል እንደሆነ በእንጦጦ ስትሄድ በጣም ጫካ ነበር። ፕሮጀክት በሚባል በደርግ ታይብ ላይ የገጠሩን ማህበረሰብ አስተባብረው እኔ በዛ አካባቢ ወደ ሱሉልታ ጫንጮ አካባቢ የመኖር እድሉ ነበረኝና እዛ አካባቢ ላይ ወጣቶችን አድራይተው እንትም ይባል ፕሮጀክት ይባል ነበር የጽድ የወይራ የባርዛፍ የነጭ ባርዛፎች ችግኞች ይሰጣዋል። እነዛ ችግኞች ይሰጣዋል ተተክላለ አለቃዎች አሉ፣ ካቦች፣ ተራራዎች አሉ፣ ምድሮች አሉ፣ እነዚህ ለጥ ያሉ ሜዳዎች አሉ፣ ዛፍ ይተከለባቸው። እነዛ ዛፎች እስቲ ያኔ የተተከሉ ዛፎች ናቸው። በጣም በርካታ የሆኑ ማጣቃቸው አዋፎችንና ትንንሽ የሩራሪዎችን ሁሉ ማየት ተጀምራለ። ደስ ይላል። አካው ያየር ንብረቱንም የመጠበቅ እንትኑ በጣም ኃይለኛ ነበር። ከጥቂት ጊዜያት በኋላ ግን እነዛ ዛፎች እየተቆረጡ በሜትር ኩብ እየተቆረጡ ማደርደር ጀመረ። ወደ ምድረ በዳነት መሄድ ተጀመረ። ዛፎቹ እየተቆረጡ ወዴት እንደሚሄዱ አጣቀም። ተቆርጠው ተጭነው በተከባድ መኪናዎች ሲጓጓዙ ነው መታየውና በነዛ ምትክ እንኳን ሌላ ዛፎችን የመተካት ሁኔታዎች ታይም ጥበቃዎች ነበሯቸው። በእያንዳንዱ ጫካ መግቢያዎች አካባቢዎች ላይ ጥበቃዎች አሉ። እንትኖች ማይክሮፎኖች የሚሰቀሉ አሉ። የሆነ ነገሮች ሲኖሩ ድምጽ የሚያሰሙ እንትኖች አሉ። የታጠቁ እንትኖች ይደረጋሉ። በቀጥታ የጫካው ውስጥ ገብተም ዛፍ የመቁረጥ ሌላ ነገር የማረጋት አይችልም። በጣም ጥሩ ይዞታ ላይ ነበርና አሁን ደግሞ ሞር እየተመናመነ መንደ እየጠፉ ነው። ባርዛፎችን በቆረጥ ከቁጥር ወይ ዛፎችን በቆረጥ ከቁጥር ተተኪ ሌላ ዛፎችን መትከል ካልቻልክ በረሃነትን ያስፋፋ የሙቀት መጠንንም ሞር እየጨመረ ለተከፋ ሁኔታዎች ነው። ድርቅም ራሱ አንድ የሚመጣው ከእንደዚህ አይነት ከሁኔታዎች አንጻር ነውና ይሄ ነገሮች ቢታሰብበት የሚል ነው ሐሳቢ።
አይ እውነት ነው። እንግዲህ እስቲ ይሄ ሰፊ ሐሳብ ነው ይመስለኛል። ይሄ ምንድነው መልሶ ማልማት ስራ ፕሮጀክት ውስጥ መግባት መንግስት የሚይዛቸው አንዱ እቅድ ነው የሚሆነው። ያው ሁሉንም ነገር ሰብስበ አምጥተህ የነገሩ መቋጠሪያ መንግስትን የምታረገውና ከዛ የሚሰጥህ እንትኖች ናቸው የሚሆኑትና ምናልባት መንግስትም ከዚህ ቀደም ላይ የነበረው ይሄ ዲፎረስቴሽንና መልሶ የማልማት ስራ ሂደት ውስጥ ምንድነው በረሃማነትን መከላከል በሚለው ፕሮጀክት ምን ያክል ተሰርቶበታል፣ ምን ያክል ውጤታማ ሆኗል የሚለውን እንግዲህ ምናልባት ጊዜው ሲኖርና ሁኔታዎች ሲመቻቹልን ምናልባት አሁን እንግዲህ አገር ውስጥ ያለው ስርዓት እየተሻሻለ በመጣ ቁጥር እንደዚህ አይነት ኢሹዎችን እያነሳ የምናይበት እድል ነው መፈጠር ያለበት የሚሆነውና ያግዛል። በሀሳብ ደረጃ ሀሳብ መስጠት ማንቃትም ነው የሚሆነው አመራር ላይ ያሉ ሰዎችን። አንተ ያነሳው አንዱ ሰርቶ አንዱ ማሳያ ነው እንጦጦ ላይ የተደረገው ውድመት ማህበረሰቡ ብቻ ያደረገው የፈጸመው ችግር ነው ብዬ አላስብም። በምንድ በህጋዊ መንገድ አደባባይ ወጥቶ ሲቸበቸቡ የነበሩ ዛፎች ናቸው ዛሬ ላይ መተኪያ አጥተው በረሃማነት ሙቀት መጨመር ችግርና ምንጭ እየሆኑ ያሉት። ከተሞስ ካለው የአየር መበከል በተጨማሪ አመድ ሲያን ካነሳቸው ሁለተኛ ሰበብ በተጨማሪ ማህበረሰቡ ያለው ተሳስቦ ነገሮችን የመስራት ችግር ነው። በተለይ ታክሲ ላይ ያለው አቅርቦት ከማነስም አንፃር የህዝብ ቁጥር ከመብዛትም አንፃር ያለው ችግርን አይቷልና ምናልባት አንድም እሱ ሲነግረን ታዘብኩት ሁኔታ ነው። ይሄ አንድ ባንድም በታክሲ ሁኔታ አነሳ ነው እንጂ በሌላም መንገድ በተለይ ሚዲያዎች መስራት ያለባቸው ማህበረሰብ ያለው ግብረ ገብና መልካም አስተሳሰብ በጋራ ተሳስቦ የመስራትና የመኖር የመንቀሳቀስን እድሎች ለማስፋት ሚዲያዎች የሚሰሩት ሚና አሉታዊ ተጽዕኖ አለው እና ሚዲያዎች ለሚዲያዎች የሚሰጥ ኃላፊነት መሆን መቻል አለበት። ማህበረሰቡ እርስ በርሱ ተከባብሮ እንዲሰራ እዚህ ሀገር ያጋጥማል አልፎ አልፎ ያለው ትራንስፖርት እንትን ያመቸ በጣም የዘመነ ቢሆንም የሚገጥም እንትኖች አሉ፣ መጨናነቆች አሉ። ግን ችግራቸው የሚፈቱበት የሰለጠነ የአሰራር ዘዴ ስታየው እጅግ በጣም ነው ደስ የሚል። አንድ ሰልፍ እንኳን ሌላው ይቅርና እንደው ትተው የተወሰነች ጉዳይ ለመፈጸም ኮንሰርት ምናምን ሲኖር ትታዘባለህ። ይሄ ማህበረሰብ እኛ ሀገር ያለውና እዚህ ሀገር ያለውን በማነጻጸር ብታቀርበው ይሄ ግብረ ገብነት የሚባለው እርስ በርስ የመከባበር ህግን ያለ ህግ አስከባሪ አክብሮ የመኖር ሁኔታዎች። አሁን ለምሳሌ ታክሲ ሰልፍ ካለ ሰልፍ አስከባሪ ሊኖር አይገባም። ሁሉም ሰው የራሱን መብት እንዳይነካ ራሱን ንጹህ ሆኖ ላይክ እንዲገለገል በሚፈልገው ልክ ደግሞ የሌሎችንም ሰዎች ቀድሞ የመጡ ሰዎችንም በተለይ ማገልገል የሚችልበት እድል ቢፈጠር ይሄ ደግሞ ሰው በራሱ ብቻ ሳይሆን የሚዲያዎች እገዛ ያስፈልጋል። በየቀኑ አለባሊ ነገሮችን ሰማለም ሚዲያ ላይ ለማህበረሰቡ ንቃተሊና እንብዛም ጠቃሚ ናቸው ብዬ በግሌ ማላምናቸው አየር ሰዓት ተገስቶባቸው ሲሰራ ይታያል። ይሄ ደግሞ ሚዲያ ስርጭትና እንደዚህ አይነት አንዳንድ ሁኔታዎች ላይ ነጻነቱ እንደተጠበቀ ሆኖ የሚሰሩት ነገሮችም ድጋፍና መንግስትም አቅጣጫ መስጠት የሚችልበት እድል መፈጠር አለበት። ማህበረሰቡም እንግዲህ መተሳሰብ እንትሉንም ቢያስተካክል የሚልም ሐሳብ ነው። እንግዲህ
አው እንግዲህ በርካታ ሚዲያዎች በአገራችን ላይ ተከፍተዋል። እነዛ ሚዲያዎች በአገራችንም ይሁን በውጭ ሀገሮች የተለያዩ ሚዲያዎች ተከፍተዋል። እነዚህ ሚዲያዎች ለህብረተሰቡ ምን ያስተምራሉ? ምን ግንዛቤ ያስጨብጣሉ? ህብረተሰቡስ ወደፊት ምን አይነት ራዕይ ይሰንቃል? ምን አይነት ትምህርት ያገኛል ከነዚህ ሚዲያዎች የሚለው ነገር ላይ ትኩረት ማድረግ ያስፈልጋል። ግን ሚዲያዎች በአብዛኛው ለማህበረሰቡ ጥቅም ሊያስገኙ የሚችሉ ከግጭት የጸዱ የሆኑ እርስ በርስ ተከባብሮ እንዲኖር አካባቢውን እንዲጠብቅ እድገትና ብልጽግና ከምን ወደ ምን መሄድ እንዳለበት እነዚህን መንገድ አቅጣጫዎችን መጠቆም በየጊዜው የለት ከለት ተግባራቸው ቢሆን እና የሆነ ፕሮግራም ቀርጾም ደግሞ እነዚህን እንደ አንድ የፕሮግራማቸው አካል አድርገው ቢቀርጹ ማህበረሰባችን በጊዜ በዛት ያንዳንዱ ነገር በራሱ መንግስትንም ብቻ መጠበቅ ሳይሆን በራሱ መቅረፍ በሚችልባቸው መንገዶች መቅረፍ ይችል ነበር። ግን አሁን ከመናያቸው ሚዲያዎች አብዛኞቹ ሚዲያዎች ከጥቂቶቹ በስተቀር ልዩነትንም ያሳፉ ናቸው። የሆነ እንከኖችን እየፈለጉ ስለ አንድች ስለሚያወት እንከን ብቻ መናገር እንጂ ስለ አብዛኛው ምንም ነገር እኮ 100% መድረ ላይ ምንም ነገር ስኬታማ አትሆን 100% እንከን ይኖራል። ግን ብዙ ጥሩ ጎን ካለው ጥሩ ጎኑን ነው ማጎልበት ያለብ። እነዛን ጥሩ ጎኖች ያጎለበት ከበድ ቁጥር ትንሽ እንከናቸው ምትላቸው ነገሮች እየቀጨጩ ይዳሉ እየጠፉ ይዳሉ በሂደት። ግን ከብዙ መልካም ነገሮችን እንከኖችን ብቻ መዘ እንከኖችን ብቻ መታራግብ ከሆነ ግን ሞር መታፈራው ማህበረሰቡም የዛ እንከን ተጠቂ ይሆን ይዳል ያንን ነገር ሞር ያጎለበት ይዳል እንከኑ። ስለዚህ ጥሩ ጎኖች ላይ ብናተኩር ለማህበረሰባችን ለህዝባችን ለሀገራችን ይጠቅማሉ። ወደፊት ጥሩ ትውልድ ይፈጠራል። ለትውልዱስ ምን አውርሰን እንለፍኛለን? ወደፊት ስላለው ትውልድ አሁን ላይ ምን አድርገንለት መሄድ አለብን ማስቀመጥ አለብን ብለው ራይን ሰንቀው ቢሄዱ መልካም ነው የሚል እምነት አለኝ። ባደጉ ሀገሮች እኮ አሁን ከዚህ በፊት ታስታውስ እንደሆነ በአሜሪካ የተፈጠረው ነዳጅ በበረዶ ክምር ውስጥ እንዳለ ሲነገር ነበርና ያን በበረዶ ክምር ውስጥ ያለውን የተፈጠረው ነዳጅ አሁን አውጥቶ ላለመጠቀም ለወደፊት ጄኔሬሽን በማሰብ ይሄን አሁን እነሱ ከተለያየ ሀገራት እየገዙ ነው የሚጠቀሙት ብዙ ነዳጆቻቸውን ከውጪ ያስገቡ ማለት ነው። ይሄን ስታስብ ምን ለወደፊት ጄኔሬሽን ያስባል ያደገ ሀገር። እኛ ግን አሁን እንኳን ያባለንበት አሁን ላለው ማህበረሰብ እንኳን ማሰብ እየተሳነ ነው ያለነውና እዚህ ላይ ትኩረት ቢደረግበት የሚል እምነት አለ።
አይ ቆንጆ እንትን ጥቆማ ነው መጨረሻ እንደው ካነሳ ነው አይቀር ካመድ ወሰን ነው ይሄ በተለይ ቅርስ ጥበቃ ዙሪያ ላይ ያለው ሁኔታ አለ። በሚቀጥለው ሳምንት እሱም እንግዲህ ቃል ገብቷል አድማጮቻችን በተለይ ደግሞ
እኔ ያገር ቤት ይያለው በነገራችን ላይ ጎብኝቻለሁ። በጣም የሚገርም ነው መታየው ነገርና ያሳለፉት ታሪክ አሁን እንደሚወራው በየሶሻል ሚዲያው ላይ የታሪክ ማጣጣሎች እንደሚነሱት አይነት አይደለም። የሚኒሊክ ታሪክና ኢትዮጵያዊነትን ሞር የምትወድበት ነው ያን ታሪክ እዛ ጋር ቆመው የሚያስረዱ ሰዎች አሉ። ስለያንዳንዱ ቃዎች ስለሚ ተቀምባቸው ስላሳለፉት እንትን ነገሮች ሞር አስረጆች አሉና እዛ ጋር
እሱም አለ
እሱም አንድ ነገር ነውና አህመድ በዚህ በሰፊው እንደሚመጣበት ቃል ገብቶልናል። ሌሎችን ፕሮግራሞችን እንግዲህ አህመድ በሚመጣ ሰዓት በተከታታይ ሳምንቶች የታዘባቸውን ነገሮች ይዞልን ይመጣል።
ከቅርሱ ግን ያው ሳንወጣ ያው በተለይ እንጦጦ ያለው የአጼ ምኒልክን ቤተ መንግስት ቀድሞ ቤተ መንግስትን መሰረት ያደረገ ነው። ያንንም ተከትሎ ደግሞ አዲስ አበባ መሰረት ያደረጉ ብዙ እንትኖች አሉ። እኛም በተቻለን አቅም እንግዲህ መሰረታዊ ለማህበረሰብ ይጠቅማሉ መረጃ ብንሰጥ ያድ ላይክ ጥሩ ይሆናሉ በጋራ ለመኖር በጋራ ሀገራችን በጋራ ጠብቀን ለመሄድ ይጠቅማሉ ምንላቸው መረጃ ጨምረን በተለይ ቅርሶቻችን መሰረት አድርገን ያንን ደግሞ በተግባር የተፈተነን መረጃ ይዘን ለማህበረሰቡ በቂ ውቀት ያስጨብጣሉ ምንላቸው ማሳቦች እንግዲህ ዘውዱ ከአንተም ከኔ የሚጠበቅ ነው የሚሆነው በሚቀጥለው ሳምንት።
አዎ ምንም ችግር የለም። ለማንኛውም እንግዲህ አሁን ሰዓታችን እየሄደ ነው። አድማጮቻችን የአንድ የሙዚቃ ግብዣ ጋብዘናችሁ የሳምንቱን የሬዲዮ ፕሮግራማችንን እናጠናቀቃለን። ፕሮግራሙ በመምራት እኔ ዘውዱ አብሬያችሁ ነበር እንዲሁም ይሄንን ፕሮግራም ወደ እናንተ በአማራ ሁኔታ እንዲደርስ ያደረገው ቴክኒሻናችን መብራቱም አብረናችሁ ነበርን እስከ ሳምንት መልካም ሳምንት ይያሉን ሰናበታችሁ እኔ ዘውዱ
እኔ መብራቱ
አብረናችሁ ነበርን እስከ ሳምንት መልካም ሳምንት